ይህ መልእክት በኢኩዊፕ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው።
በኢኩዊፕ ሚዲያ እየተዘጋጀ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.equipemedia.com የተሰኘውን ዌብሳይታችንን ይጎብኙ።
ከዚህ በተጨማሪ ኢኩዊፕ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ።
ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪን ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ።
ጌታችን የመዳኝታችን ኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 24 ከቁጥር 36 እስከ 42 በጌታ በኢየሱስ ክርስቶስ ስም እናነባዋለን። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉንም እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በርሻ ይሆናሉ፣ አንዱ ይወሰዳል አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቷ ትወሰዳለች አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። የእግዚአብሔር ቃል ነው።
እንጸልይ። እናመሰግናለን። እግዚአብሔር አምላካችንና አባታችን ሆይ ተመስገን። አንተ አምላካችን አንተ አባታችን ስለሆንክ ተመስገን። መንፈስህን በውስጣችን ስላፈሰስክ አባ አባት ብለን የምንጮህበትን የልጅነት መንፈስ ስለተቀበልን እናመሰግናለን። ጌታ ሆይ በቤትህ በኖርንባቸው ዘመናት ሁሉ የልብህን ሐሳብ እየነገርከን በጸጋህ እየደገፍከን ካንተ ጋር እየተስማማን ስንጓዝ እዚህ ጋር ደርሰናል። ጌታ ሆይ ስለ እርዳታህ፣ ስለ ምሕረትህ፣ ስለ ቸርነትህ ተመስገን። ምሕረትህ እለት እለት ስለሚከተለን ነው በሕይወት ያለ ነው። ተመስገን ጌታ ሆይ። ዛሬ ደግሞ በዚህ ስፍራ ተሰብስበን እንዲሁም በተለያየ የዓለም ክፍል ሆነው አብረውን የሚያመልኩ አብረውን የሚከታተሉ ወገኖችን ሁሉ እግዚአብሔር ሆይ ረድተህናልና ቅዱስ ቃልህ አሁን ሲነበብ የሰማነው ምን ማለት እንደነበረና ምን ማለት እንደሆነ አንተ ገለጥልን። ስለ ሁሉም ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። እግዚአብሔር ይረዳን። እንግዲህ የማቴዎስ ወንጌል ጥናታችንን ጥሩ እየሄድን ነው። ክብር ለጌታ ይሁን። ዛሬ እንደሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 እስከ ቁጥር 42 ያለውን ነው ከቨር የምናረገው ማለት ነው። ይሄ ሁሉ ማብራሪያ ለምንድን ነው ጌታ ኢየሱስ ክርስቶስ መስጠት ያስፈለገው ከተባለ እንዲሁ መቼቱን እንድናስታውሰው መለስ ብለን ማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ደቀ መዛሙርቱ ከጠየቁት ጥያቄ የተነሳ ነው። ሁለት ነገር ነው የጠየቁት ደቀ መዛሙርቱ፣ መቼ ነውና ምልክቱ ምንድን ነው። ላምብብ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 እንደዚህ ይላል፣ እሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? አንዱ ጥያቄ ይሄ ነው። የሰው ልጅ መምጣት ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ለዚህ እኮ እሱ መቼ ነው አሉት። አንዱ ጥያቄ ይሄ ነው። የመቼ ጥያቄ ነው፣ የጊዜ ጥያቄ። ከዛ ደግሞ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ሁለት ግልጽ ጥያቄ ነው የጠየቁት። ጊዜው ብሎ ግን አይደለም የጀመረው ኢየሱስ፣ ምልክቶቹን ነው። ሁለተኛውን መለሰላቸውና በኋላ ነው ወደ አንደኛው የሚመጣው። ስለዚህ እስከ ዛሬ ድረስ እናየ የነበረው የሁለተኛውን መልስ ነው። ምልክቶቹ ይሄ ይቀድማል፣ ከዛ ይሄ ይከተላል፣ ከዛ ይሄ ይከተላል፣ ከዛ ይሄ ይከተላል። ይሄ ይሄ ሆኖ ልክ ይሄ ሲያበቃ መምጫው ነው አላቸው። መቼ የሚለው ደግሞ ከዛ በኋላ ነው የተመለሰላቸው። እና መቼን ሲመልሰው ግን እንደው ልክ ይሄ ሰው ውሃ ጠምቶት ጠጥቶ እርክት እንደሚል ጥምን እንደሚያረካ አይነት መልስ አይደለም የሰጣቸው። አይታወቅም ነው ያላቸው። ደስ አይልም መልሱ ማለት፣ ግን እውነቱ ይሄ ነው። ቢያውቁት ጥሩ ነበረ፣ እንኳን እናንተ እኔም አላውቀውም ነው ያለው ኢየሱስ። ይሄን ምንም መፍራት የለብንም። እንዲህ ይሄን ካላወቀ ታዲያ የሚል ጥያቄ እንደሚፈጠርብን አውቃለሁ። ለአንዳንድ ሰዎች ትልቅ መከራከሪያ ጥቅሳቸው ይሄ ዛሬ ከቨር የምናደርገው ቴክስት ላይ ያለ ቁጥር 36 ላይ ያለ ነው። ባለቤቱ ያለውን እኛ ምንድን ነበር ያለው ነው ትልቁ ጥያቄ። ምን ማለት ነበረ? ምን ማለትስ ነው የሚለውን በጥንቃቄ አይቶ ከአጠቃላይ የመጽሐፍ ቅዱስ አስተምህሮ ጋር ሊያስኬድ የሚችለውን ትርጓሜ መፈለግ ነው እንጂ ብዙ መደናገጥ አያስፈልግም። አታቁትም፣ እናንተም አታቁም፣ መላእክትም አያቁትም። ልጅም ቢሆን ልጅ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ወይም የሰው ልጅ ራሱን ነው ልጅም አያቅም ያለው። አባት ብቻ ነው ይህንን የሚያውቀው ነው ያለው። እና ዞሮ ዞሮ እሱን ለማብራራት እሞክራለሁ። ግን ይሄ መልስ፣ ይሄ ዝርዝር መልስ ለምልክቶቹ ይሄን ያህል ቁጥሮች እኛ እንኳን ብዙ ሳምንት በሽቶብናል ምልክቶቹ ስንመለከት ከተጠየቀው ጥያቄ የተነሳ ነው። ስለዚህ ምልክቶቹን በደንብ አብራርቶላቸዋል። መቼ ነው የሚለው ነው የዛሬው ቴክስታችን ላይ የምንመለከተው። ግን ይሄ አይታወቅም የሚለው ሀሳብ ምልክቶቹ ሁሉ ተከታትለው ይፈጸሙና ግን ሰዓቲቱን ከአባት በቀር ማንም አያውቅም የሚለውን አንዱ ቁጥር 36 ላይ ነው። ከዛ ደግሞ ቁጥር 42ን ተመልከቱት። መጨረሻዋ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። አይታወቅም ማለት ነው። እኔ አውቀዋለሁ የሚል ካለ ጉደኛ ፍጥረት ነው ማለት ነው። ደምድሞ ታውቃ አይታወቅም ነው ያለው ጌታ ኢየሱስ ክርስቶስ። ምልክቶቹ በደጅ እንደሆነ ባለፈው ሳምንት ደርሻለሁ፣ ደጅ ላይ ነኝ እንደሚባለው በደጅ ይሄ እነዚህ ሲፈጸሙ በቃ በደጅ ነው አለ። በደጅ ነው ማለት ግን አኪሬት የሆነ ቀንና ሰዓቷን ሰዎች ያውቃሉ ማለት ግን እንዳልሆነ ይሄው በምሳሌም ነው እየተናገረ ያለው። ጌታችሁ በምን ሰዓት እንዲመጣ አታውቁምና። ሰውም ጌታቸው የሆነ አማኞች ማለቱ ነው አያውቁም ነው የሚለው። አማኞች በዚህ ቀን በዚህ ሰዓት ነው የሚመጣው ብለው አኪሬት የሆነ እንትን መናገር አይችሉም ነው ያለው። አያውቁም ነው። እንደገና ቁጥር 50ን ተመልከቱ፣ ቁጥር 44ን ተመልከቱት። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። አውቀዋለሁ ካለ በማስበው ሰዓት ነው የሚመጣው ማለቱ ነው አንድ ሰው። ጌታ ግን በትምህርቱ በማታስቡት ሰዓት ነው የሚመጣውና ይሄን አታውቁም፣ እናንተ ግን ተዘጋጅታችሁ ኑሩ ነው። ከዛ ቁጥር 50ን ተመልከቱት። የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል። አይታወቅም ሰዓቱ። የመጨረሻ ምዕራፍ 25 ቁጥር 13 ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ምዕራፍ 24 ላይ እነዚህን ቁጥሮች፣ ምዕራፍ 25 ቁጥር 13 ላይ እነዚህን ሁሉ ስንመለከት እየደጋገመ ጌታ ኢየሱስ ለጠየቁት ደቀ መዛሙርት የነገረው ቀኑ አይታወቅም። ግን በታሪክ ቀንና ሰዓቲቱን አውቃታለሁ ብለው የተነሱ ሰዎች ነበሩ። እነሱም ተከታዮቻቸውም ከሰሩ። አሁንም አውቃለሁ የሚሉ ሰዎች አሉ በዓለማችን ላይ። በዚህ ቀን በዚህ ሰዓት ነው ብለው የሚጠባበቁ ተከታዮች ያሏቸውም ሰዎች እንዳሉ እናውቃለን። ግን ብዙ ደስ ብሎን የተከተልናቸውን ትምህርቶቹን የኢየሱስን ማለቴ ነው የተቀበልናቸው ትምህርቶቹን ደስ ብሎን እንደተቀበልን እዚህ ጋር ስንደርስ ወገቤን ማለት አንችልም። ባለቤቱ ነው የተናገረው። ቀኒቱ ሰዓቲቱ አትታወቅም። በደጅ ሲደርስ ያስታውቃል። ምልክቶቹ በተለይ የመጨረሻዎቹ ሲሆኑ ወዲያው ነው የሚለው የባለፈው ሳምንት ካስታወሳችሁ ቁጥር 29 ማቴዎስ 24 29 ከዚያች ወራት መከራ በኋላ ወዲያው የሚል ቃል ሲከታተል ለጉድ ነው እንደማለት ነው በቃ በጣም በፍጥነት ነው ነገሮቹ እየተከታተሉ የሚሆኑት በቃ አሁን በቃ በደጅ ነው ማለት ይቻላል በዚህ ቀን በዚህ ሰዓት ማለት ግን አይቻልም ድንገት ነው የሚመጣው ብሎ ነው ይሄንን ያስተማረው በጣም ቆይቷል እኔና አንድ ወዳጄ እሁድ ጧት ወደ ቤተክርስቲያን ላምልኮ ልንሄድ ተቀጣጣርንና እኛ ሰፈር ያለ ሻይ መንጠጣበት ካፌ አለ እዛ ተቀጣጣርና ተገናኘን ቁጭ ብለን ሻይ እየጠጣን አሁን ከአሁን ሰዓት እንዳይረፍድ ይያልን ልንነሳስንል አንድ ዘመዱ መጡ ትልቅ ሰውዬ ናቸው እኔም አቃቸዋለሁ እሱ ዘመድ መሆናቸውን ግን አላቀም እንደውም በመስራ ቤት ነው ማቃቸው ከዛ ሰላም ሰላም ተባባልና ቁጭ አሉ ከዛ ሰላም ብየው ልውጣ ብሎ ሰላም ሊል ሄዶ ቆየ እንደ መከራከር ነገር ያረጋል ቆየ ዴ ሰላም ልበል ብሎ ሄዶ ዘመዴ ነው ብሎ እንደም ይከራከሩት ብዬ እሰማቸዋለሁ ድንገት በወሬያቸው ተስፋዬ አለ ደገመው እንደገና የኔ ተስፋ ተስፋዬ አለ ካፌ ውስጥ ያለው ሰው ሁሉ እኮ ይሰማዋል እንዴ ምን ተባ ምንድነው ተስፋ የሚባል ሰው ሞተ ነው ለማመን ከብዶታል ብቻ ሊሆን አይችልም ኖ እንደዚህማ ምናምን ተባብሎ ከዘመዱ ጋር ቆጣ ብሎ ወጣ ከዛ ያላስቻለኝ ምንድነው ማነው ተስፋዬ አልኩት አረ በእናት አንድ ሰው በጣም የሚገርም ነው አለኝ ምንድነው ጌታ ኢየሱስ ባለፈው መጥቷል እኮ ነው የሚሉኝ ተስፋዬ የሚለው ለካስ ጌታ ኢየሱስ ነው እንዴ ቀልጫለሁ አንድ ማለት ነው ገብታችኋል ለሱ አሁን ይመጣል ብዬ በጠብቆ ተስፋ የኔ ተስፋ ተስፋዬ እንደው አንዳንድ ስንገናኝ ተስፋዬ እንባባላለን ምን ልላችሁ ነው እንዲህ አይነት ሰዎች እኛም ምድር ላይ እንኳን አይተን እናቃለን ለማለት ነው መጥቷል ሊሏችኋል በሰባ ዓመተ ምህረት 70 AD ላይ መቅደሱ እንደፈረሰ ኢየሩሳሌም መቅደስ እንደፈረሰ ታሪክ ይናገራል በቃ እሱ ሲፈርስ እሱ ታይም ላይ ሁሉ ነገር አብቅቷል መጥቷል ሚል አመለካከት ያላቸው ሰዎች አሉ እንግዲህ ምናየው የጌታ ኢየሱስ ክርስቶስ የመጨረሻው የመምጣቱ ጉዳይ ደቀመዛሙርቱም ከንከኗቸው አንድ ሰው ስለ መጻቱ ኪዩሪየስ ቢሆን ጤንነት ነው የምለው እኔ ምክንያቱም ደቀመዛሙርቱ ጋር የተፈጠረ ነገር ነው ይሄ እንደው በትምርትም በየመካከሉም ይሄዳለው ስፍራ ዘጋጃለው እመጣለው ምናምን ምትለው ትምርት አለ አለኛው እሱ ነገር ብለው ጠየቁት ስለዚህ ዛሬም አንድ የጌታ ኢየሱስ ክርስቶስ ተከታይ ይሄ ጥያቄ ቢሆንበት ሐሳብ ቢሆንበት ምንም ክፋት የለውም ግን ትልቁ ነገር ምንድነው ብያምናለሁኝ እኔ እንኳን የወደፊቱ የባለፈው የሚያከራክረን ሰዎች ነንኛ ይሄን እንዳንረሳ እንኳን ያልተፈጸመው እንኳን ያልሆነው የሆኑት እንኳን የተለያየ version ኖሯቸው አንዱ እንዲህ ነው ሲል አንዱ እንዲያ ነው ሲል አንዱ እንዲያ ነው ሲል ነው ይሄው እስካሁን ድረስ ያለ ነው አሁን እንኳን ይሆኑ ያሉ ነገሮች አንድ ፔጅ ላይ ላያረጋን ይችላል በመንፈሳዊ ጉዟችንስ ማለት ነው አንዳንድ ሰው ነው ይሄ እንዲ ነው ይሄ እንትን ዘመን ነው ይሄ እንደዚህ ነው ሲል ሌላው ደግሞ እንደዚህ ነው እንግዲህ ገና የሚሆነው አላስማማ ቢለን በጣም እንዳትደነግጡ ማለት ነው በተለይ አንኳር በሆኑ ሐሳቦች ጀነራል በሆኑ ነገሮች ላይ ከተስማማን ዝርዝር ነገሮች ያን ያክል ላያከራክሩን ይችላሉ ሌላው የኛ ድርሻ ምንድነው የሚለው ላይ በጣም ትኩረት ማድረግ አለብን አሁን አንዳንድ ሰው በጌታ በኢየሱስ ክርስቶስ ማመን የዘላለም ህይወት ለማግኘት ዋናም የሚያንደረድር ነገር እንደሆነ ቢያቅም ህይወቱን ለጌታ ለመስጠት አይፈልግም በቲዮሪ ደረጃ ዝም ብሎ እንዲሁ ለሄድ ኖሌጅ ነው መጽሐፍ ቅዱስን ኢንተርቴይን የሚያደርጉ ሰዎች አሉ መጽሐፍ ቅዱስን በቃ ልባቸውን ደም ለዓለም ሰጥተዋል በቃ አያስነኩም ልባቸውን አያስነኩም ግን ከልባቸው ውጪ በሆነ ነገር ነው መጫወት የሚፈልጉት እና ሲከራከሯችሁ ለጉድ ነው ጌታ ኢየሱስ ክርስቶስ ከአባት በስተቀር መላእክትም ቢሆኑ የሰው ልጅም ቢሆን ኢየሱስ ያቺን ሰዓት ያቺን ቀን አያቅም የምትለውን ጥቅስ ይዞ 6 ሰዓት ሊሞግታችሁ ይችላል ለዚህ ጌታ ግን ልቡን አልከፈተም ምን ልላችሁ ነው በጣም ጥልቅ የሆነ ስነ መለኮታዊ የሆነ ርዕስ ይዞ ነው የሚማጋታችሁ ግን ልቡን አልሰጠም ለዚህ ጌታ ይሄ ከባድ ፐርሰናሊቲ ነው ፈሪሳውያን አሁን እንደዚህ አይነት ባህሪ ነበራቸው በጣም ጥያቄ ይዘው ይመጣሉ ግን ሊፈትኑት ይላል ሊማሩበት አይደለም ያ ስፒሪት ወይም ያ ማንነት ድሮ የቀረ ነው ብላችሁ እንዳትሞኙ ዛሬ ባይብስ ስለዚህ መጽሐፍ ቅዱሳችንን ስናጠና ወደፊት ስለሚሆን ነገር በሚነገር ጉዳይ ላይ የሚያስማሙን አንኳር የሆኑ ነገሮች ቢኖሩም አንድ ፔጅ ላይ ማንነባቸው ነገሮች ሊኖሩ ስለሚችሉ እሱን በሰፊ ልብ ማስተናገድ መቻል አለብን ብዬ አስባለሁኝ። ስለዚህ ወደ ቁጥሮቹ ልምጣ። ቁጥር 36 ቀኒቱንና ሰዓቲቱን በተመለከተ ጌታ ኢየሱስ ተናገረ። የመቼ ጥያቄያቸውን ሲመልስ ማለት ነው። ምልክቱ ምንድነው? ይሄ ነው ጨረሰ። ኦኬ የምልክቱን ነግረናል። የሆነ ገብቶናል። የሆነ ነገር መቼ ሚለው ጥያቄ አልተመለሰ። መቼ? አዎ ኦኬ። እንግዲህ ቢጥማችሁም ባይጥማችሁም ልመልስላችሁ ይመስላል። ስለዚህ ቀንና ስለዚህ ሰዓት ግን መጨረሻው ማለት ነው። በቃ እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የሚገለጥበት የመጨረሻው መምጣቱ ከአባት ብቻ በቀር ብዙ ጊዜ ጌታ ኢየሱስ አባት ይለዋል። አብን አባቴ አባቴን ብለምነው ስንት መላእክት እንደሚልክልኝ አታቁም እንዴ? ጆሮ ምትቆርጡት ምናልባት ያለነ ጴጥሮስን እኔ እኮ ሄልፕለስ ሆኜ እኮ አይደለም። አያያዜ ራሱ እንዴት እንደሆነ በትንቢት የተነገረ ቃል አለ። ልክ ወንበዴ እንደሚያዝ ነው የሚያዘው። እና ያ ቃል እንዳይፈጸም ነው እንቅፋት እየሆንክ ያለው ጴጥሮስ እንጂ እኔ በሚረዳኝ አትቼ አይደለም። አንዴ አባቴን በጌቴሰማኔ ሲጸልይ አባት ሆይ ብትወድስ ይቺ ጽዋ። ስለዚህ አብን አባት ብሎ ይጠራል በብዙ የመጽሐፍ ቅዱስ ክፍሎች ውስጥ በወንጌል ውስጥ ማለት ነው። ከአባት ብቻ በቀር ሲል ከአብ በቀር እሱ ልጅ ስለሆነ እግዚአብሔር አብም ማለቱ ነው። ከአባት ብቻ በቀር የሰማይ መላእክትም ቢሆኑ አለ። መጀመሪያ የተጠቀሱት የሰማይ መላእክት ናቸው ማለት ምን አመጣቸው? የሰማይ መላእክት ለምንድን ነው እዚህ ጋር ራሱ የተጠቀሱት የሚለውን መጠየቅ ያስፈልጋል። ምንም ሌላ ነገር ለማለት አይደለም፣ ከቅርበታቸው የተነሳ ነው። ምሳሌ አሁን አንዳንድ ሚስጥር የተባሉ ነገሮች ይኖራሉ። ምሳሌ የሆነች አንዲት እህት ልታገባ አስባ ከጮኛዋ ጋር ወስናለች ልታገባ፣ ግን ቀኑን ይፋ ማድረግ አልፈለገችም። ከዛ መቼም የፈለገ ቢሆን ለእንትና ለምትባለው ጓደኛዬ እኔ ሳልነግራት አላድርም፣ ኧረ እኔ ወዴን ይቆርጠኛል፣ ኧረ እነግራታለሁ ብላ ለእሷ ልትነግር ትችላለች። ከዛ ደግሞ ያ ክስቴ ልጅማ መስማት አለባት ብላ ለሁለት ሰው ምናምን ልትነግር ትችላለች። በኋላ እንዲሁ ወሬው ምናምን ሲሰማ ማንም እኮ አያውቅም፣ እንደው ማንም እንትና የምትባለው ጓደኛ አታውቅም፣ ከቅርበቷ የተነሳ ማለት እሺ፣ ያክስቷ ልጅ አታውቅም ምናምን ብለን እንጠይቃለን። መላእክት ለምን እዚህ ጋር ተጠቀሱ ስንል ቅርበታቸው ነው እንዲያነሳቸው ያደረገው ጌታ ኢየሱስ። ምንድን ነው ቅርበታቸው ስንል ለምሳሌ ኢሳያስ ምዕራፍ 6 ላይ ብትመለከቱ በዙፋኑ ላይ የተቀመጠውን አየሁት ይላል ኢሳያስ። የከበረ ነው፣ በጣም የሚያስፈራ ነው። ወዲያው ግን የሚጠቅሳቸው መላእክቱን፣ ቅርብ ናቸው። ጌታ ኢየሱስ ክርስቶስም መላእክትን በተመለከተ ያስተማራቸውን ያነሳቸውን ነገሮች ስንመለከት በጣም ቅርብ እንደሆኑ፣ በሰማይ ለሚደረገው ነገር ቅርብ እንደሆኑ ኢቭን ባለፈው ሳምንት ያየነው ላይ ምዕራፍ 24 ቁጥር 31 ላይ መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል ከሰማያትም ዳርቻ እስከ ዳርቻቸው ከአራቱ ነፋሳት ለርሱ የተመረጡትን ይሰበስባሉ። ይሄ ሚሽን አሁን የነሱ ስራ እንደሆነ ባለፈው ሳምንት ስናይ ነበር። ስለዚህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ዳግም የሚመጣበትን ቀንና ሰዓት ማን ነው ያውቁም ብሎ የሚገምተው? እንደዚህ ቅርበት ካላቸው እነሱም ያውቁም አለ ጌታ ኢየሱስ ክርስቶስ። ማለት ውስን ነው ውቀታቸውም ሚሽናቸውም። ቢቀርቡም ቢጠጉም በክብሩ ቢያዩትም ሽራ ያረጋቸውም ይሄንን ነው የሚለው። እንዳልኳችሁ ለኛ አሁን ለማንም ሽራ አላረግም ብለን እንኳን ለሁለት ሰው ለምናምን ሽራ ልናረግ እንችላለን። መላእክትም ቢሆኑ ይሄንን አያቁም ብሎ ተናገረ። ቀጥሎ ያለው ነው እንግዲህ ዋናው። ልጅም ቢሆን የሚያውቅ የለም። እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ እግዚአብሔር ልጅ ስለዛች ሰዓት ስለዛች ቀን አያቀም ብሎ ባለቤቱ ራሱ ተናገረ። ይሄን እንግዲህ በጣም በጥንቃቄ ማየት ያስፈልጋል። ይሄን ያለው መቼ ነው ስንል በስጋ ወራቱ ነው ይሄንን ያለው። ይሄ ማለት ከሙታን ከተነሳ በኋላ ወደ ዘላለም ክብሩ ከገባ በኋላ አያቀም እንድንል ያረጋናል ወይ? ኖ። ለአንዳንዶች አሁን እቺ ጥቅስ በቃ መጽሐፍ ቅዱስ ላጣምህ ካሉት ለማጣመም እንደ መጽሐፍ ቅዱስ የሚመች መጽሐፍ አላየሁም። መዘዝ አርጎ ብቻ ሞርወር ነው በቃ ለሚፈልጉት ታርጌት ሰዎች ሊያወሉት ይችላሉ። ግን ጌታ ኢየሱስ ክርስቶስ እቺን ብቻ ተናግሮ ይሄደ ይመስል ማአት ብዙ ቆል ተናግሯል። ስለ ራሱ ብዙ ተናግሯል፣ ስለ አባቱ ብዙ ተናግሯል፣ ስለ መላእክት ተናግሯል፣ ስለ ሰው ልጆች ተናግሯል፣ ስለ ዓለም ስለ ብዙ ነገሮች ተናግሯል። ስለዚህ ከአንድ ቨርስ ከዚህ ከአንድ ጥቅስ ተነስቶ ሰው የሰነ መለኮት አቋሙን ዴቨሎፕ ማድረግ አይችልም። ምን ማለቱ ነው ስንል ወደ ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ነው የሚወስደን። በገዛ ፈቃዱ ራሱን ባዶ እንዳደረገ። ባዶ ማድረግ ማለት አንዱ ከውቀት ጋር የተያዘ ነው። በፈቃዱ ነው ይሄንን ያደረገው፣ ማንንም ማስገድዶት አይደለም። ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ እንደዚህ የሚል ቃል ታገኛላችሁ። እሱ ጌታ ኢየሱስ ክርስቶስ ከላይ ያወራ ያለው በሱ ዘንድ የነበረ ሐሳብ በእናንተም ዘንድ ይሁን ካለ በኋላ እሱ ይለዋል፣ ኢየሱስ ለማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ያ ነበር ማንነቱ። ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ፣ ባሪያ የጌታውን ፈቃድ ነው የሚያደርገው። በዛን ዘመን የጌታና ይሄ ባሪያ ሳዳሪ ስርዓት ስለነበረ ይሄ ደብዳቤ ተጻፈላቸው በፊልጵስ ያለው አማኞች ይገባቸዋል በደንብ ምን ማለት እንደሆነ። ባሪያ ሲል ባሪያማ ፈቃድ የለው ነው የሚሉት። ወደ ባሪያ ለጌታው ነው የሚኖረው፣ ባሪያ የጌታውን ፈቃድ ነው የሚያደርገው ነው የሚሉት። ስለዚህ የባሪያን መልክ ይዞ ስለሆነ አይደለም፣ በፈቃዱ ነው ይሄንን ያደረገው እንጂ ባሪያ አይደለም። ግን ለአብ ወይም ለአባቱ የአባቱን ፈቃድ ለማድረግ ራሱን ባሪያ የባሪያን መልክ ይዞ በሰው ምሳሌ ሆኖ ቃል ሥጋ ሆኖ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በሰው ምሳሌ ሆኖ ራሱን ባዶ አደረገ። ስለዚህ ባዶ በሆነበት ወራት ነው እንጂ ይሄንን እየተናገረ ያለው። ከሙታን ከተነሳ በኋላ የተናገራቸው ንግግሮች አሳያቸዋለሁ አንዳንድ ክፍሎች ላይ ያቅም ይባላል ነው የምትሉት። በቃ እነዛን ጥቅሶች ስንመለከታቸው ማለት ነው። ይሄን በሚናገርበት ሰዓት ግን የስ ይሄን ነው ሊላቸው የሚችለው። ስለዚህ የባሪያን መልክ ያዘ፣ ከዛ እንደ ሰው ተገኝቶ ራሱን ባዶ አደረገ፣ ለሞትም ይሄውም የመስቀል ሞት እንኳ የታዘዘ ሆነ። በቃ የባሪያ ትልቁ ስራው ምንድን ነው? የጌታውን ፈቃድ መታዘዝ ነው። ስለዚህ ለደቀ መዛሙርቱ ይሄን በሚናገርበት ሰዓት ሊላቸው የሚችለው ይሄንን። ደቀ መዛሙርቱ ጋር የተለየ ኮንፊዥን አልተፈጠረም። የሰው ልጅ ወልድ አያቅም የሚመጣበትን ቀን አያቅም ብለው ኩዌስችን አላደረጉም። ዛሬ ያለ አንባቢ እነሱ ጥያቄ ካልሆነባቸው ዛሬ ያለ አንባቢ ይሄን ሁሉ ዓመት ስለ ጌታ ኢየሱስ ክርስቶስ መለኮትነት ደግሞም ፍጹም ሰውነት ሲያጠና ሲማር ቆይቶ እዚች ቨርስ ላይ ሲደርስ የሰው ልጅ ማያቅም ካላወቀማ ቀለጥኩኝ ማለት የለበትም። አልቀለጥክም። እየተናገረ ያለበትን ወቅት በደንብ መመልከት ያስፈልጋል። ባለፈው ሳምንት ቁጥር 35ን ስናይ ታስታውሱ እንደሆነ እላችኋለሁ ይሄ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም አለና ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ይሄ ትውልድ አያልፍም ምን ማለት ነው? የመጨረሻዎቹ ምልክቶች ታይተው ከዛ ጋፕ ኖሮ አይደለም የሰው ልጅ የሚመጣው፣ አውቶማቲካሊ ነው የሚመጣው። ያ ትውልድ የመጨረሻውን በጣም ከባድ ይሄ በሰማይ ላይ ያሉ ፍጥረታት ሳይቀሩ ሁሉ ግልብጥብጣቸው የሚወጣበት ታይም ላይ ያለ ትውልድ አልፍ እሱ ትውልድ ላይ የግድ ነው ይመጣል የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። ስለዚህ አሁንም እዚህ ጋር እየተናገረ ያለው ምንድን ነው? አሁን ሳወራላችሁ በዚህ ሰዓት በስጋ ወራቴ የስ በዚህ ቀንና በዚህ ሰዓት ልላችሁ አልችልም። ለምን? ሊሚትድ ነው። ለምን ሊሚትድ ሆነ? ዊሊንግሊ በገዛ ፈቃዱ ነው ራሱን ባዶ ያደረገው ጌታ ኢየሱስ ክርስቶስ ማለት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 52 እነዚህ ክፍሎች ጋር የምትሄደው ለምንድን ነው ካላችሁኝ፣ ይሄንን በትክክል ካልተረጎምን ሉቃስ ወንጌል ምዕራፍ 2 ቁጥር 52 እንዴት ልንተረጉመው ነው የሚል ጥያቄ ለመፍጠር ስለፈለኩ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ጌታ ኢየሱስ ክርስቶስ ከፋሚሊው ጋር ሲኖር ከዮሴፍና ከማርያም ጋር እንደ አንድ አይሁዳዊ ልጅ በቤት ውስጥ ሲያድግ እንዴት ያድግ እንደነበረ ይናገራል። ሉቃስ ወንጌል ምዕራፍ 2 ቁጥር 52 ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። መለኮት ያድጋል? ጥበብ ይጨምራል አዲ ያረጋል መለኮት አይጨምርም በገዛ ፈቃዱ ራሱን ባዶ አድርጎ ሰው ስለሆነ እንደማንኛውም ሰው እኔ willingly የምትለውን እንዳትረሱብኝ ተገዶ አይደለም በገዛ ፈቃዱ ነው የሚያደር ስለማይችል አይደለም በዚህ ሰዓት በመድር በሚመላለስበት ሰዓት ግን አውቆ ውስን ሆኗል ስለዚህ በጥበብ ያድግ ነበር ሲል 10 አመቱ ላይ 12 አመቱ ላይ 15 አመቱ ላይ ብታዩት እየጨመረ ያደገ ሄድ ነበር ማለት ነው ሌላ ምንም ትርጉም ልሰጣው አንችልም ስለዚህ እንደዚህ እየጨመረ ያደገ የሚሄድ ማንነት በያዘበት ወራት ነው የሰው ልጅም ቢሆን ያቺን ቀንና ያቺን ሰዓት አያውቃትም ብሎ የተናገረው ተብሎ ነው የሚተረጎመው እስከዛሬ ድረስ ኦኬ ከትንሳኤ በኋላስ ሁሉ ከተፈጸመ በኋላ እንግዲህ መጨረሻ ላይ በመስቀል ላይ ኢየሱስ የመጨረሻ ቃል ተፈጸመ ነው ተፈጸመ በጣም ብዙ ነው ትርጉም እስከዛሬ ድረስ እግዚአብሔር ለሰው ልጆች የገባቸው ፕሮሚሶች ሁሉ ከዳግም መምጣቱ በስተቀር በመጀመሪያው መምጣቱ ሊሆን የሚገባው ነገር ሁሉ ተፈጸመ። እግዚአብሔር ለአዳም፣ እግዚአብሔር ለአብርሃም፣ እግዚአብሔር ለዳዊት፣ ለሌሎች ሁሉ ቅዱሳን የገባው የተስፋ ቃል ይሄው ዛሬ እዚህ ጋር ተፈጸመ። ሰዎች የሚድኑበት የዘላለም ህይወት የሚያገኙበት መንገድ አበቃ ተፈጸመ። እሱ ካበቃ በኋላ ከሙታን ሲነሳ ለደቀ መዛሙርቱ የነገራቸው ቃል እዚሁ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ብታዩ ሁለት ገጽ ብትገልጡ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንደዚህ ይላል፣ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ያ በፈቃዱ ውስን ሆኖ የነበረ ስልጣን እውቀት ማንነት ኮምፕሊትሊ ሲቀየር ነው የምንመለከተው። ሌላ ሄል ሊደግፍ የሚችል አንድ ጥቅስ ልጨምርላችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እና ቁጥር 4 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እና ቁጥር 4 ዮሐንስ 17 ጌታ ኢየሱስ ሙሉን የጸለየው ጸሎት ነው። የኢየሱስ የምልጃ ጸሎት ነው የሚባለው። አንዱ ኢየሱስ ክርስቶስ አሁን ስለ ሰዎች ይማልዳል የሚለው ሐሳብ መጽሐፍ ቅዱስ የሚደግፈው አንዱ ዮሐንስ 17 ነው። ይሄን የምልጃ ጸሎት ሲያቀርብና ያለ የመጀመሪያው ፓርት እሱ ከአባቱ ጋር ስላለው ነገር ነው የጸለየው። ሁለተኛው እሱ እዛ አብሮት ከነበረው ደቀ መዛሙርት ጋር በነበረው ጉዳይ ነው የጸለየው። ሶስተኛው ወደፊት በሱ ስለሚያምኑኛ ማለት ነው። ከኛም በኋላ ሌላ ትውልድ ካለ እሱን ጨምሮ ማለት ነው። ከኛም በፊት እኛም ከኛም በኋላ የነበረውን ትውልድ ጨምሮ የጸለየው ጸሎት ነው፣ የምልጃ ጸሎት ነው። የመጀመሪያው ፓርት ላይ እሱ ከአባቱ ጋር ስለነበረው ግንኙነት ሲጸልይ እንደዚህ ነው የሚለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እና ቁጥር 4 እንደዚህ ይላል፣ እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እንደውም እኮ እግረ መንገድ ለሰዎች ለመመስከር እኮ በጣም 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 እኮ ወሳኝ እኮ ጥቅስ ነው ይሄ። የዘላለም ሕይወት እንዴት አገኛለሁ? ና ዮሐንስ 17 ቁጥር 3 ላንብብልህ ማለት ይቻላል። ምን ይላል ይሄው? እውነተኛ አምላክ ብቻ የሆንክ አንተን እግዚአብሔር አብ ማለት ነው የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውቀት ያድናል። እውቀት ያድናል። ምን አይነት እውቀት? ዳኑበት ብሎ እግዚአብሔር አብ የላከውን ልጁን ኢየሱስ ክርስቶስን ማወቅ፣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ቁጥር 4 እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ይሄንን ጸሎት ሲጸልይ ጌታ ኢየሱስ ክርስቶስ ወደ መስቀል ሊሄድ ሁለት ቀን አካባቢ ነው የቀረው። ወር አንድ ቀን ዲ የላከኝን እንዳደርግ የሰጠኸኝን ትእዛዝ የላከኝን ፈቃድህን ፈጽሜ አከበርኩ ይላል። መች ፈጸመ የሚል ጥያቄ መጠየቅ አለብን እንደ ትክክለኛ አንባቢ። እንደዛ ነው የሚለው፣ እኔ ላደርገው የሰጠኸኝን ስራ። ምንድን ነው ሊያደርገው የተሰጠው ስራ? በመስቀል ቤዛ መሆን፣ ነፍሱን ስለ ሌሎች ምትክ አድርጎ መስጠት ነው። ይሄ ነው የተሰጠው ስራ። ኦኬ፣ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አልፈጸመም። ታዲያ እንዴት እንደዚህ ብሎ ጸለየ? ኦልሞስት ፈጽሞታል። ለምን? ዘ ኔክስት ዴይ ሄዶ ይፈጽመዋል። willing ነው ሊያደርገው practically ሄዶ ስጋው አልተቆረሰም ደሙ አልፈሰሰም ማለት ይሄን ጸሎት መጸለይ አይችልም ማለት አይደለም ባያረጋው ነው ችግሩ እሺ ሐሙስ ይሄን ጸሎት ጸልዮ በመድር እንዳደረገው ይላከኝን ፈጽም ያከበርኩ ብሎ አርብለት ኖ ደመስቀል አልሄድም ቢል ይሄ ጸሎት ፍርሽ ነው እንግዲህ ከሙታን ከተነሳ በኋላ ሊጸልዩ አይችልም እንግዲህ ይሄንን ጸሎት ምክንያቱም ቀድሞ ወደነበረው ክብር ስለሆነ የሚሄደው ወደ ቀድሞ ክብሩ ሊላ አይችልም ስለዚህ ከስቅለቱ በፊት ይሄንን ጸሎት ሲጸልይ ምን አለ በመድር እኔ ላደርገው የሰጠኝን ሥራ ፈጽሜ በመድር አከበርኩ በመድር ስመላለስ ባሪያ ሆኜ ያንተን ፈቃድ ላደርግ መጥቻለሁና በደስታ ነው ይሄንን ያደረኩ ከዛስ አከበርኩ ይልና አሁንም እንግዲህ ካከበርኩ ከዚህ በኋላ ደግሞ አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር ኦሪጂናሊ እኔ ይሄ አይደለሁ በፐርፐዝ ነው እንደዚህ ሆንኩት ያለውን ሃርሞኒ ተመልከቱ እንግዲህ በአብና በወልድ መካከል አሁን እኛ ነን አንዳንዴ የምንሰቃየው የሚጋጩ ይመስለናል የሚተናነሱ ይመስለናል ማይስማሙ ይመስለናል ይመስለናል ማይመስለን ነገር የለም ግን አይደለም በጣም በርካታ በጣም በጥንቃቄ የተለያየ መጽሐፍ ቅዱስ ክፍሎችን መመልከት በጣም ተገቢ ነው በያስባለው እንደዚህ አይነት ጥያቄዎች ውስጥአችን ሲፈጠሩ ስለዚህ በመድር አከበርኩ አሁንም አንባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ በአብና በወልድ መካከል ያለ መደማመጥ ማለት ነው አንድ ልጨምርላችሁ ሐዋርያ 10 ምዕራፍ 1 ቁጥር 7 የሐዋርያ 10 ምዕራፍ 1 ቁጥር 7 ላይ ደቀ መዛሙርቱ ከሙታን ከተነሳ በኋላ ያው ያቺ ተለመደች ጥያቄ ያለች ለእስራኤል መንግስትን ተመልሳለው የሳት መልስም መቼ ነው ምትል ጥያቄ ለሷ ሲመልስ ልክ እንደ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እሱን አብ ብቻ ነው የሚያቀው ልጅም ማያቀም መላእክትም ማያቁም ማንንም ማያቀም አላለም አያችሁ ማቴዎስ 24 ላይ ሲጠየቅ መላእክትም ማያቁም ልጅም ማያቀም አባት ብቻ ነው የሚያቀው አለ እዚህ ጋር ግን አብ በገዛ ፈቃዱ ነው ይሄንን ያዘው አለና እኔም ማላቀም አላለም ለምን ከሙታን ከተነሳ በኋላ ስልጣን በሰማይና በምድር ስለተሰጠ ስልጣን በሰማይ ተሰጠው ማለት በሰማይ ያለውን ምክር ላያቀ አይችልም ማለት አስቡት አሁን እግዚአብሔር ወልድ ደርሷል ሰዓቱ ደርሳለች ተነሳ ተብሎ ሲላክ ሳያቀ ማለት በሰማይ እንደዚህ አይነት ውዝግብ የለም ሰማይ ሰላም ነው ዮሐንስ በራእይ አየው ሲል ሰማይ ሰላም ነው ነው ያለው ዮሐንስ ራእይ ምዕራፍ 4 ምዕራፍ 5 በዙፋኑ ላይ የተቀመጠውን አየሁት እንደ ታረደ በግ ደሞ ቆሞ ደሞ የሚመስለውን ደግሞ በጉን አየሁት አይደለም የሚለው ሰማይ ሰላም ነው እዚህ ነው ረብሻ ያለው ያስደነገጡን ተስፋ መጥቷል ይያሉን ማለት ነው ዮሐንስ የሐዋርያ ሥራ ምዕራፍ 1 ቁጥር 6 እና 7 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት እንተመልሳለህን ብለው ጠየቁት ይሄውል ጊዜ ጥያቄያቸው ነው ታቃላችሁ ለምን እንደነ ይሄን የሚጠይቁት ከሮማውያን ቅኝ ግዛት ነጻ የሚያወጣ መሲህ አርገው ነው የሚያስቡት በዓለ 50 እኮ ነው ብዙ ነገሩን የቀያየረው እንጂ እኮ ደቀ መዛሙርት ከሙታን ከተነሳ በኋላ እንኳን ይሄ ጥያቄያቸው ነበር ለዚህ ነው በመንፈስ መሞላት ይሁል ጊዜ መሆን ያለበት ደናነን سنል እኮ ነው አንድ ቀን እኮ ርብሽብሽ ብለን ክፉ ቀን ገጥሞን እኮ የማይሆን ነገር ውስጥ ራሳችንን እናገኝ በመንፈስ ካልተሞላ ሰው ከባድ ነው ህይወቱ ውስብስብ ነው የሚሆንበት ለእስራኤል መንግስትን በዚህ ወራት ተመልሳለህን ብለው ጠየቁት ቁጥር 7 እሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ማለ እንጂ ለኔም ሆነ ለመላእክት አላለም እንደ ማቴዎስ 24 ማለት ነው። ስለዚህ ኢየሱስ ከሙታን ከተነሳ በኋላ ያለው ማንነት ምን አይነት ነው? ወደ መስቀል ከመሄዱ በፊት ደግሞ በስጋ ወራቱ በምድር ሲመላለስ የነበረው ማንነት ምን አይነት ነው የሚለው ነው እንግዲህ ጥሩ መልስ ሊሆንልን የሚችለው ማለት ነው። ስለዚህ ቀንና ስለዚህ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። አሁንም ቢሆን የኛ የቤት ስራ እንግዲህ ንቁ ነው እንጂ ይሄም አይደለም በመሰረቱ ግን ሰው የቤት ስራውን ሲረሳ በሌላ ነገር ነው ኢንተርቴይን የሚያደርገው ወይንም ጊዜውን ማጥፋት የሚፈልገው ሌላ ሌላ በሌላ ኢሹ ላይ በመወያየት በመናምን እንት የሚያደርገው። ፈሪሳውያን ትልቁ ፕሮብሌማቸው በጣም በጣም አንኳር አንኳር የሆኑ ርዕሰ ጉዳዮችን ዲስከስ ያደርጋሉ መናምን ግን ልባቸው ዝግ ነው። እሱ በጣም አደጋ ነው። ዛሬም ልብ ዘክቶ መንፈሳዊ ነገር መነጋገር ጥሩ አይደል? ልብ ከፍቶ ነው የሚያምጥሩ የሚሆን። የእግዚአብሔር ቃል የእግዚአብሔር መንፈስ ሊያሳምነን ሲመጣ ክፍት መሆን አለበት። ኖ እኔ ለረጅም ጊዜ ያስኩት አቋሜ ነው ይሄ እንዲነካብኝ አልፈልግም እና ምንም ምንለው ነገር መኖር የለበትም። የተገለጠ የእግዚአብሔር እውነት ሊያሳምነን ከፈለገ ዊሊንግ መሆን አለበት። ሰዱቃውያን ፈሪሳውያን ጻሐፍት ኦ በጣም ከባድ ማንነት ነው የነበራቸው። እንግዲህ ስናየው ስለከረምን የነሱን ተቃዋሚነትና እንዴት ጽንፍ ይዙ እንደነበረ እንግዲህ ያው ወደዛ ብዙ አልገባም። ዞሮ ዞሮ ይሄ ነው ቁጥር 36 ላይ ያለው ማለት ነው። ወደ ቁጥር 37 እስከ 39 ያለውን እንመልከት። የኖህን ዘመን ነው የሚያነሳው ጌታ ኢየሱስ ክርስቶስ። ይሄ አንዱ የሚያሳየው ምንድነው? ኢየሱስ ስለ ስክሪፕቸር የነበረውን አቋም ኖህ ዘፍጥረት ምዕራፍ 6 7 8 ላይ ያለ ሰው ነው። ውቅና ሲሰጥ ነው እንደምንመለከተው ለዘፍጥረት መጽሐፍ ማለት ነው። ይሄ መጀመሪያው አይደለም። ኢየሱስ ከመዝሙራት ይጠቅሳል፣ ከነቢያት መጽሐፍ ይጠቅሳል፣ ከሙሴ መጽሐፍ ይጠቅሳል። ኢየሱስ ባይብል ነበረው እጁ ላይ። ከዚህ በፊትም ተናግሬያለሁ አንዳንድ ሰዎች እኔ ብሉይ ኪዳን የኢየሱስ ባይብል እንደማለት እኮ ኢየሱስ መጽሐፍ ቅዱስ ነበር። ለዚህ ይሄ የመምጣቱን ጉዳይ ሲያስተምር ቀጥታ ሄዶ የተከሰው የኖህን ታሪክ ነው። የሰው ልጅ ይመጣል። ሲመጣ ግን ሁኔታው ምን እንደሚመስል ላሳያችኋልና ሆኖም ማያቅ ነገር ነው እንዳይል አረ ሆኖ ያቃል ከዚህ በፊት የሚመስል ምድርን ሁሉ የከደነ እኮ አንድ ኬዝ አለ። አሁን ጌታ ኢየሱስ ክርስቶስ ሲመጣ ሰማይና ምድርን የሚከድን ነገር ነው። አላየውም ሌላ ይችልም ፍጥረት ሁሉም ቪዚብል ሆኖ የሚመለከተው ነገር ነው። በቃ ከዚህ በፊት እንደዚህ አይነት ነገር ሆኖ ያውቃል ወይ? በውሃ ነው እንጂ ሆኗል። ከዚህ በኋላ በውሃ ተጠፋም እንጂ እቺ ምድር በውሃ ነው እንጂ ሆኗል። ከዚህ በፊት ምን ሆነ? ቁጥር 37 የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። የሚያመሳስለው ነገር አለ። ያኔ የጥፋት ውሃ ነው የመጣው። አሁን እነዚህ ሁሉ ምልክቶች ካበቁ በኋላ የሰው ልጅ ነው የሚመጣው። የጥፋት ውሃ ሲመጣ መርከብ ውስጥ የገቡ እንደተረፉ የሰው ልጅም ሲመጣ በሱ ያመኑ ይተርፋሉ። ለዚህ ነው ባለፈው ዋይ ዋይ ለሁሉ ሰው አይደለም፣ ዋይታው ለሁሉ ሰው አይደለም። በጉጉት የሚጠባበቁት አሜን ጌታ ኢየሱስ ሆይ ቶሎ ና ብለው የሚጠብቁት እንዳሉ ሁሉ የተዘናጉ ገና ነው ከዚህ በፊት መጥቷል ብዙ አይነት አመለካከቶችን ሲያስተናግዱ የነበሩ ሰዎች በመምጣቱ ልክ ውሃው መርከቢቱን ሲያንሳፍፍ መርከቢቱ ውስጥ ያልገቡ ሰዎች ሁሉ እንዳልተረፉ የጌታ ኢየሱስ ክርስቶስ ዳግም ምጽአትም እንዳይተርፉ የሚያረጋቸው ሰዎች እንዳሉ አስተምሯል ጌታ ኢየሱስ ክርስቶስ። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ለረጅም ዘመን ነው እንግዲህ ኖህ መርከብ የሰራው። እንደው ይሄ እኮ የ15 ቀን ጉዳይ ቢሆን የአንድ ወር ጉዳይ ቢሆን እንግዲህ ለም የ10 አመትም ጉዳይ ቢሆን እኮ እሺ አንድ ነገር ነው። በጣም በጣም ለረጅም አመት ነው ኖህ መርከብ የሰራው። እነዚህ ዕብራውያን 11 ላይ የተጠቀሱት የእምነት አባቶች ኖህ በእምነት አብርሃም በእምነት ሙሴ በእምነት ሲል በእምነት ብሎ በአንድ አረፍተ ነገር ሁሉ ያስቀምጠው ይችላል። ግን እኮ በእምነት የ80 አመት የ100 አመት እኮ ስራ ነው የሰሩት። መቃብር ላይ አሁን ሲጻፍ አይታችኋል አይደል? አቶ ከሌ ከሌ ከናታቸው እንደዚህ ካባታቸው እንደዚህ በዚህ አመት ተመረተ በእንትን ቦታ ተወለዱ። እድሜያቸው ለትም እንደደረሰ ተማሩ። አንዳንዱ ደግሞ እድሜያቸው ለትም እንደደረሰ ማይልም ተወለዱ። በተወለዱ በ70 ምናምን አመታቸው ከዚህ ዓለም በሞት ተለዩ። ቤተሰቦቻቸው ይሄን አውልታ ሰሩላቸው። ትንሣኤና ህይወት እኔ ነኝ። ዮሐንስ ወንጌል ምዕራፍ 11 ቁጥር 20 ምናምን በቃ እንደዚህ ስለምሄድ ነው ለቀብር ስለምሄድ ነው እንጂ ለዚህ ብያን ብዩ አይደለም እናንተም ትሄዳላችሁ እና እንደዚህ ባጭሩ ይጻፋል ግን እኮ ያ ሰውዬ ከአባታቸው ከእንትናና ከእናታቸው እንትና በዚያ ዓመት ተብረት ተወለዱ ከዛ በዚያ ዓመት ተምረት ሞቱ በመሃል እኮ የታጨቀ ማአት ታሪክ አለ ዕብራውያን 11 ላይ የእምነት አባቶች በእምነት እንዲያረጋ ሲባል ሲነበብ ቀላል ነው ሲኖር ግን እዛ ወይ ዘፍጥረት ላይ ነው ወይ ዘጻት ላይ ነው ወይ መሳፍንት ላይ ነው እነዚያ የእምነት አባቶች ያሉት የተጋደሉት ተጋድሎ ግን ቀላል አይደለም አሁን አንዳንድ ጊዜ መዳን በእምነት ነው የስ አሁንም ቢሆን መዳን በእምነት ነው ምንም ኮንትሪቢዩት እናደርገው ነገር በእምነት ሄዳነ ሰው ግን የሚኖረው ኑሮ ቀል የዋዛ ነው እንዴ እለተለት እኮ ነው በዛ እምነት ምክንያት እኮ ውሳኔ ያስተላልፈ የሚኖረው እኮ አማኝ ኖህ እግዚአብሔር ቀስ ብሎ ነገረው የሰው ሁሉ ልብ ክፉ ነው አለው እንደው ምንም የተረፈ የለም ምንም ሰው ሁሉ ልቡ ክፉ ነው እሺ አንተ ግን በፊቴ ሞገስን አግኝተሃል እኔ አዎ ካገኘው እንግዲህ ምን ይደረጋል ምድርን በኋላ ጠፋት ነው አለ እነት አዎ ታዲያ ምድር በኋላ ተጠፋ ነው በውስጥ ያለው ሁሉ ሊጠፋ ነው አዎ ደሞ እኔ በፊቴ ሞገስ አግኝቻለሁ አይጋጭም ታዲያ ይሄ ነገር አይጋጭም ላስረዳ እሺ ቀጥል አንተ ቤተሰቦችህ ደግሞ እነዛ ሁለት ያረጋ የሚያስገባኝ ሰዎች መርከቡን ተሰራና ተጨርስና ትገባላችሁ እሺ ከገባችሁ በኋላ የጥፋቱ ሀሜ መጣው እሺ ከዛው ሀው ሲመጣ የገቡት በሙሉ እንሳፈፋሉ ምክንያቱም መርከብ ውሃ እንሳፈፋዋል እንጂ ምንም ሌላ ነገር ሊያረጋው አይችልም እንሳፈፋሉ የቀሩት ግን ይጠፋሉ ውነት አዎ እንዴ የገባ ብቻ ነው የሚድነው የገባ ብቻ ነው የሚድነው በቃ በሩ ይዘጋል ቢሞከር ምንቢል ውሃው እየጨመረ መስጠን ብቻ ነው ውነት አዎ ልመንህ እመነኝ እንደው ልመንህ እመነኝ እኔ እግዚአብሔር እኮ ነኝ ማዋራ አመንኩ ብሎ እስቲ ጂዋት እንደው ተው አይቻት ብቻ ይያለ ጠዋት እየተነሳ የሆነ ዛፍስር ወንም ወይል ደሞ በሚቀጥለው አመት ዘንድሮም ወይል ደሞ በሚቀጥለው አመት አሁንም ወይልም አላለም እምነቱ ህይወቱን አፌክት አረገው ይውላችሁ እምነት ውስብስብና የማይመዘን የማይለካ አብስትራክት አይደለም እምነት የሚታይ ነገር ነው ያመነ ሰው ያስታውቃል ያላመነም ያስታውቃል ኖህ በእግዚአብሔር አመነ እሺ ተነስተው መርከብ ከተቀጠቀጠ ነው ሌላ ምን ሊሆን ይችላል መርከብ አንድ ቀን ይሰራል ወይ እንዴት ሆኖ ነው የሚሰራው ስለዚህ እግዚአብሔር የነገረውን ቃል ማመኑ የለት ተለት ህይወቱን እንዴት አፌክት እንዳደረገው ተመልከቱ ለአንዳንድ ሰው አሁን መዳን በእምነት ነው ሲባል እንደፈለኩ እየጨፈርኩ ያልን ይመስለዋል አላልንም አንልምም እምነት እዛ ኑሮ እዛ ነው እንደዚህ ያስተምርም መጽሐፍ ቅዱስ ጄኒውን እምነት የለት ተለት ህይወት ላይ ታዩታላችሁ ሲገለጥ ማለት ተነስተ መርከብ ይከተከተ ውሃው አልመጣ ግን አማኝ ነው እግዚአብሔር ያለው ነው ያምናል ማህበረሰቡ ምን ያረጋ ነው እየበላ እየጠጣ እያገባ እየዳረ ነው ምክንያቱም ቁጥር 38 እንደዛ ስለሆነ የሚለው ልክ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲህ ይሆናል አለ በዚያች ወራት ቤት በኖህ በነበረበት ዘመን ምን ይሆን ነበር ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ የኖህ ዘመን ሰው ምን ያረጋል ሲበሉና ሲጠመብላትና መጠጣት ክፉ ነው ማለት አይደለም አደረራችሁ ነገሩ በንባልስኛና አቆማለሁ ምን ምንኮ መጨነቅም እኮ የለብኝ ምን እንደዋጎል ተጨነቅ ሲለይ ነው እንጂ አስቡት አሁን ከዚህ ስንወጣ በኖ ዘመን ይበሉ ነው የጠጡ ነበር አልበላም የሚል ያለ ይመስል መብላትና መጠጣት እግዚአብሔር የፈጠረው ማንነታችን ነው እሱ ክፋት የለውም በዚያች ወራት ከጥፋቷ በፊት ኖ ወደ መርከብ እስከገባበት ቀን ድረስ ይበሉና ሲጠጡ ሲያገቡና ሲጋቡም ራሳቸውም ያገባሉ ሌሎችንም ደግሞ ይድራሉ ወላጅም ከሆኑ ምናምን ማለት ነው ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ ይላል ስለዚህ ኖህ የሁል ጊዜ ሰራው መርከባ ማበጀት ነው ይከታከታል ተነስተ ይሄ እምነቱ ምን አድርጎት ሊሆን ይችላል በማህበረሰቡ ዘንድ መሳቂያ አድርጎት ሊሆን ይችላል ዛሬ እንደምናየው ማለት ነው ለአንዳንድ ሰው አሁን በጌታ መሆናችን ማመናችን የመጨረሻ ፉልሽ አዎ መጽሐፍ ቅዱስም እንደዛ ነው የሚለው በስብከት ሞኝነት ስለሚል ትክክለኛ ስሜን ነው የሰጡኝ ማለት ነው አንተ ሞኝ ካሉኝ yes እኔ ሞኝ የስብከት ሞኝነት ነው ያዳነኝ እኔ ለዚህ ለሰለጠነ ዓለም አይመችም እኔ ማወራው ነገር አይመችም ከሁለት ሺህ ዓመት በፊት አንድ ወጣት አይሁዳዊ በመስቀል ላይ ተሰቅሎ እንትኑን እንደነሱ ላውራው ብዬ ነው አንድ ወጣት አይሁዳዊ ከሁለት ሺህ ዓመት በፊት በመስቀል ላይ ተሰቅሎልኛል ምንም አትጠራጠሩ እሱን በማመን እድናለሁ ስላቸው ለአንዳንድ ሰዎች እንቅላት በዚህ ዘመን ተፈጥረ እንደዚህ ታስባል ከዚህ በላይ ማሰብ አትችልም ሊሉኝ ይችላሉ ሊሉን ይችላሉ ኖህም እንዲህ ነው የተባለው ቀጥቃጩ የሰው ጆሮ የምታደነቁር ምን ታይቶህ ነው ታይቶት ነው ውሃው ሲመጣ አያችሁ ጌታ እንደሚመጣ የታየው ሰው የዛሬ ህይወቱ ምንም አትጠራጠሩ ይነካል አይ ይመጣል ሲባል ስንት አመቱ ይመጣል ሲባል ስንት አመቱ በሚል የሚዘናጋ ደግሞ የሚገጥመውን ነገር ደግሞ ይኸው ክፍሉ በደንብ አድርጎ ይነግረናል ስለዚህ የኖህን ዘመን ያመጣው ጌታ ኢየሱስ ክርስቶስ ዓለሙን ሁሉ የከደነ ትዕይንት ነው የሆነው በኖህ ዘመን የገቡት ብቻ ሲተርፉ ሌላው ግን ውሃው እየጮሁ ማለት ነው እንግዲህ አሁን እንግዲህ ተመልከቱ መጽሐፍ ቅዱሳችን ከዚህ በፊት እግዚአብሔር ኖህና ውስጥ የገቡትን ብቻ አትርፎ ሌላው በሙሉ በጥፋት ውሃ ጠፍቷል ብሎ መጽሐፍ ቅዱስ እየተናገረ ከዚህም በኋላ በክርስቶስ ኢየሱስ ያመኑ ብቻ ሲድኑ በሱ ያላመኑ የዘላለም ጥፋት ይጠብቃቸዋል ሲባል ለማመን ይተናነቀዋል የኖህን አምናል በቃ ይሄም ይሆናል መርጦ ማመን ስለማይቻል ማለት ያ ከሆነ ይሄ ይሆናል አይሆንም ሲባል ነው አይሆነው ያኛው ሲበሉ ሲጠጡ ሲያገቡ ሲጋቡ ላይፍ አዝ ዩዥዋል ማለት ነው ምንም ይለወጥ ነገር አለ ብለ ነው እያሉ ሞክ ያረጉ ማለት ሆነ እግዚአብሔር የተናገረው ሆነ ድንጋጤ ሆነ እግዚአብሔር ዘጋው ይላል በሩን ጓል ዘጋው ልክ እንደሱ ነው የሚሆነው ብሎ ጌታ ኢየሱስ ክርስቶስ ከዛ ታሪክ ጋር አምጥቶ አገናኘው ይሄ ዘመንን በትክክል የመመርመርና የማወቅ ነገር ለሚያስተውል ሰው በጣም ጥሩ ነው ፈሪሳውያንና ሰዱቃውያን ከዚህ በፊት ኢየሱስን ጠይቀውታል ወደኋላ بنመለስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 1 እስከ ቁጥር 3 እንዲህ ብለው ጠይቀውት ነበር አይተን ያለፈነው ስለሆነ ያው ታስተውሱታላችሁ ማቴዎስ ወንጌል ምዕራፍ 16 ቁጥር 1 እስከ ቁጥር 3 ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት አያችሁ እንዳትሞኙ ሰው ሁሉ ለመማር በሆነ የትህትና መንፈስ አይደለም መጽሐፍ ቅዱስን የሚገልጠው ዛሬም እሷ ልብ ወሳኝ ናት ትሁት የሆነች ልብ ታስፈልጋለች ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት እሱ ግን መልሶ እንዲያላቸው በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ዘንባል ትላላችሁ ጥሩ ዕውቀት ነው እንደማለት ነው ይሄ ጥሩ ዕውቀት ነው የሰማዩን ፊትማ መለየት ታውቃላችሁ የዘመኑንስ ምልክት መለየት አትችሉምን ያለ ይቀጥላል ስለዚህ ለሚያስተውል ሰው ዘመን ወዴት እየገሰገሰ ወዴት እየሄደ እንደሆነ ነቃ ብሎ መመልከት ያስፈልጋል ማለት ነው ለዚህ ግን መንፈሳዊ አይን ያስፈልጋል የሚፈጠሩትን የሚሆኑትን ነገሮች ሁሉ ጊሩ እንዴት ነው እየተሽከረከረ እየሄደ ያለው ኢየሱስ እንደተናገረው ነገሩ እየሄደ ያለው ብሎ በደንብ ለመመልከት የእግዚአብሔርን ቃል ማወቅ ማመን በጣም ያስፈልጋል ማለት ነው። ስለዚህ እንደ ኖህ ዘመን ነው የሚሆነው ብሎ ይሄንን ነገራቸው። የዚሁ ተመሳሳይ ታሪክ ኢየሱስ ይሄንን ያስተማረበትን ሉቃስም ማርቆስም ጽፈውታል። ሉቃስ 17 ቁጥር 26 ጀምሮ ስትመለከቱ ሎጥንም ይጨምራል ሉቃስ። ኢየሱስ ኖህን ብቻ አይደለም ሜንሽን ያደረገው ስለሚመጣው ስለ ሰው ልጅ መምጣት ሲናገር በኖህ ዘመን እንደሆነው ደግሞም በሎጥ ዘመን እንደሆነው በሎጥ ዘመንም ደግሞ ሌላ ጥፋት ሆኖ ነበር እንደ ኖህም ወይ ዓለሙን ሁሉ ያዳረሰ አይነት እንትን ባይሆንም በሶዶምና በጎሞራ ግን የደረሰ የእግዚአብሔር ቅጣት ነበር እሱንም ያነሳዋል ሉቃስ። ስለዚህ አይሆንም ምንም አይፈጠርም ብላችሁ አትዘናጉ ሆኗል ከዚህ በፊት ብሎ ያንን ሲያጣቀስ ነው እንመለከተው። ስለዚህ እንዲህ ነው የሚሆነው ቁጥር 39 እንግዲህ ሲበሉ ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል ማለት ነው። ይሄ ሁሉ እንግዲህ ማስጠንቀቂያ ለምንድን ነው የተሰጠው ከተባለ እነሱም ባለማወቃቸው ነበር ከባድ ችግር ውስጥ ወደቁት። በመካከላቸው ግን የሚያቃል ነበር ወይ ነበር? ሎጥም ተርፏል ኖህም ተርፏል። መስካሪዎች ናቸው ማለት እኮ ሊመጣ ያለውን እግዚአብሔርን ጥፋት ይናገሩ ነበር ማለት ነው። አንድ ሰው በጣም ትሁት መሆን ይጠይቃል መቼም በኖህ ዘመን ኖህን ጠጋ ብሎ አባባ ነው የሚባለው እንግዲህ እድሜው ትልቅ ሰው ነው። አባባ ኖህ አቤት ይሄ ጧት እየመጣ እየተነሳ የምትቀጠቅጠው ነገር ምንድነው ብሎ መጠየቅ ይገባል። የውል ልጅ እስቲ ቁጭ በል አይቸኩላለሁ ሰርጌ ደርሷል ስራ አለብኝ ቸኩላለሁ ቶሎ ንገሩኝ እንደው በቁምህ አረሄ በቁም የሚነገር አይደለም መረግደ የለም ቁጭ በል አይ በጣም ቸኩላለሁ ካልነገሩኝም ይቅርብኝ እኔ ምንም ኮዝም ብዬ እንዲሁ ሳልፍ ነው እንጂ የጠየቅኩት ምናምን ለሚል ሰው ከባድ ነው ለማስረዳት። ግን ረጋ ብሎ ቁጭ ብሎ ለሰማው ኖህ መልእክት አለው። ኖህ ሰባኪ ነበር። ቤተ ክርስቲያን ምንድን ነው የሚሽነው? መስበክ ነው ስራው። ልክ ኖህ መርከቡን ሰርቶ ግቡ እንዳለ ዛሬ ቤተ ክርስቲያን ስራ በክርስቶስ እመኑ ነው መልእክቷ። ምትክ አግኝታችኋል፣ ቤዛ አግኝታችኋል፣ መድኃኒት አግኝታችኋል። እኛ ቀመሰነዋል እሱን እኛ የቀመስነውን ቀመሱ የሚል ድምጽ ታሰማለች። ይሄን ድምጽ የሚሰማት አለ መጥቶ የሚጠለል አለ የሚገባ አለ። በጣም እኮ እንደ ብዙ እኮ ሩቅ አናርገው እኮ አሁን ለምሳሌ አሁን እንደዚህ አይነት ክፍል ቤት አለ ዝናብ ቢዘንብ ፀሐይ ቢመጣ ምናምን ነገር በቃ ውስጥ የተጠለለ እንደማይሰጋው አይነት እኮ ነው ማለት ነው እኮ በቃ መርከብ ውስጥ የገቡት እኮ ምንም አልሆኑም ሴኩሪቲ ናቸው ምንም። ከዛ ጋር አገናኘው ጌታ ኢየሱስ ክርስቶስ። የመጀመሪያው መምጣቱ የተጠበቁትን አሳርፏቸዋል የተዘናጉትን ግን ከባድ ችግር ውስጥ ከቷቸዋል። አሁን ስምዖን ይሄ ሽማግሌው ስምዖን ሉቃስ ወንጌል ምዕራፍ 2 ላይ ያለው ሽማግሌ ስምዖን በጣም ነው የሚገርመኝ። አሁን እሱ ሽማግሌ ነው ግን በመንፈስ የተቀጣጠለ ሰው ይጠባበቅ ነበር መሲሁን በአይኑ በብረቱ ሳይ እንደማይሞት በመንፈስ ቅዱስ ተረድቶ ነበር ይላል። በዛ ማህበረሰብ ውስጥ የስምዖን አይነት ሰው ነበር ማለት ነው። አያችሁ የሚመጣ መሲህ አለ ይያሉን ኢሳይያስ ሲናገሩን ኤርሚያስ ሲናገሩን ቢያቱ ሲናገሩ ቆይተው ስምዖን አገልጋይ ነው ሲጠብቅ መጣ። ልክ ጁለሰው አሁን ባሪያህን አሰናብተው ማየት እንፈልገው ይሄንን ነበር በቃ ይሄንን አየው። ስምዖን በነበረበት ዘመን ያየውን ያላዩ በጣም ብዙ ሰዎች ነበሩ። ሐና ደግሞ የምትባል ደግሞ አንዲት አሮጊት ነበረች በጣም በጸሎት የምትተጋ እዛው ሉቃስ 2 ላይ እሷም አየች። እግዚአብሔር የተናገረውን ሲያደርግ አገር ሁሉ ይገባዋል ወይንም ተጠቃሚ ነው ማለት አይደለም ግን የተናገረው ከመሆኑ በፊት ብዙ ሲግናሎች አሉት። መልእክት አለ እንደዚህ በቤተክርስቲያን በኩል የሚተላለፍ በተፈጥሮ የሚያሳየው ነገር አለ። ይሄ ሁሉ ነገር እየተላለፈ ግን ሰዎች ሪስፖንድ ላያደርጉ ይችላሉ። ከዛ ሁለት ሁለት ሆኖ እንዴት ነገሩ እንደሚያልቅ ይናገራል። እነዚህን ሁለት ሁለት ሐሳቦች ከማቴዎስ 7 ጋር ያገናኝልናስብ እንገደዳለን። ቁጥር 40 ጀምሮ እስከ 42 ያለው በዚያን ጊዜ ይሄ በቃ ይሄ የነገርኳችሁ በሚሆንበት ጊዜ ማለት ነው ኢየሱስ። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ አንዱ ይወሰዳል አንዱም ይቀራል። የለት ተለት ኑሯቸውን እየኖሩ ነው የሚለው ምን ማለት ነው? ተመሳሳይ ፕሮፌሽን ኖሯቸው ሰዎች አንዱ በብርሃን ይመላለሳል አንዱ በጨለማ ይመላለሳል ማለት ነው። አንዱ እግዚአብሔር ዳኑበት ብሎ የላከው መዳኒት ውጦታል አንዱ ከነበሽታው ከነህመሙ ይኖራል ማለት ነው። መዳኒት ስለጠፋ ነው ለዛ ህመም አለ ይሄኛው ውጦታል እኮ ይሄኛው ተረፈኩ ምን ማለት ነው? ጀጅመንትህ ፌር አይደለም ማለት እስከማይቻል ድረስ ማለት እኮ ማንንም ሰው እግዚአብሔርን ሊከሰው አይችልም ማለት ነው። በኖህ ዘመን ማንንም ሊከሰው አይችልም እግዚአብሔር ለምን ኖህ ሲጮህ ነው የኖረው? እግዚአብሔር የጥፋት ውሃ አመጣለሁ ብሏል እኔ መርከብ እየሰራው ነው ይሄን ሲናገር ነው የቆየው። በየዘመናቱ የእግዚአብሔር ድምጽ ያስተጋባል በመድር ላይ ዛሬም እንደዛው ሁለቱ በእርሻ ይሆናሉ። ያው ኮመን የሆነው የመተዳደሪያ የገቢ እንትናቸው እርሻ ስለነበረ ማለት ነው። ኦፍኮርስ ዛሬም ድረስ እርሻ በጣም በጣም አሁን ከኛ ሀገር ጋር 80% እንደሆነ አላቅም በፊት 80% በእርሻ የሚተዳደር ህዝብ እንዳለን ይነገር ነበር። ስለዚህ የተጠቀመው እንትን ምንም የሚታወቅ ነገር ነው ኦድ ነገር አይደለም የተጠቀመው። ሁለቱ በእርሻ ይሆናሉ አንዱ ይወሰዳል አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ ምን ማለት ለምን ሴቶች አለ ከተባለ የሥራ ድርሻቸውን በዛን ዘመን ለማሳየት ነው። ገበሬው ወንድ ነው የሚሆነው ብዙ ጊዜ ምክንያቱም ያታግላል በሬ ወደዛ ጎትታል ማሞፈሩ አለ ማረሻው አለ ምን ያደርጋል። አይ ቲንክ በሬም ወንዱን አይዳፈርም መሰለኝ በጅራፍ ያቀምሰዋል አደና አርጎ ስለዚህ ጎልጉሎ አጭዶ ምን ብሎ አርሶ እህሉን ያመጣል። እህሉ አንዳንዱ ነው ጥሬውን የሚበላው ሳይከካ አንዳንዱ ተከክቶ ደቆ ልሞ ምናምን የሚበላ ነገር አለ። ስለዚህ ማድቀቁን እና ማላሙን ሴቶቹ ናቸው ቤት ውስጥ የሚሰሩት። የድንጋይ ወፍጮ ከላይ ሄ መጅና እንትን ተደርጎ እንደዚህ የፈጨች እንደዚህ እሱም ማለቱ ነው። ዛሬ ያው እንደ መሐመድ ወፍጮ ቤት ስላለ እዛ ነው የሚፈጨው። ምን ማለት ነበር ስንል ያኔ ቤት ነው የሚፈጨው ሴቶች እህል ይፈጩ ነበር ማለት ነው። ሴቶች ይነጠቃሉ ያ አንዳንድ እኮ ነገር ስላነበብኩ እኮ ነው። በጣም መጽሐፍ ቅዱስ ባይሁድ ካልቸር ዶሚኔት የተደረገ ስለሆነ ምናምን ብለው ይሄ እንጀራ ያበላውን 5000 ሴቶች ሳይቆጠሩ ምናምን የሚለውን ይዘው ኤክስትሪም ይወስዱታል። ጌታ ኢየሱስ ክርስቶስ ግን በግልጽ ነው ያስተማረው ወንዶች እርሻ ይሄዳሉ ሴቶች ወፍጮ ይፈጫሉ ከሁለቱም ነው ፒክ የሚደረጉታል ዘኛውም ከዚህኛው። ወፍጮ ይፈጫሉ አንዲቱ ትወሰዳለች አንዲቱም ትቀራለች። ሰዎች ጌታን ሲጠብቁ እርሻ ማረስ የለባቸው ማለት ነው? ኖ መፍጨት የለባቸው የለተለስ ኑሯቸው ማግባት መጋባት መብላት መጠጣት የለባቸው አላለም እንደዛ አይደለም። ይሄ ምንድነው ተዘናግተው ይያሉ ለማለት የለ በቃ ህይወት ይሄ ብቻ መስሏቸው ለአንዳንዶች እነዚህኛዎቹ ይወሰዳሉ እነዚህኛዎቹ ይቀራሉ ሲል ምንድነው ምክንያቱ ምንድነው ብለን መጠየቅ አለብን። የጌታ የሚወስዳቸውም እኮ አላቆሙም መብላት አላቆሙም መጋባት አላቆሙም ማረስ አላቆሙም መፍጨት። የሚገርማችሁ በመጀመሪያይቱ ዘመን ቤተክርስቲያን እኛ እንደገባና ነበር ይሄ ነገር የገባቸው ጌታ ይመጣል የሚለው በጣም በቅርብ ነው ብለው ያስቡ ስለነበረ ኦፍኮርስ ሐዋርያቱም ሲናገሩ በእነሱ ዘመን የሚመጣ ሁሉ ነበር የሚመስላቸው። እንዴት እንደዚህ ተላለካላችሁ ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 15 ላይ አሁን ሲናገር አንደኛ ተሰሎንቄ ምዕራፍ 4 ከ13 ከ18 ሲናገር ምንድነው እኛ በህይወት ያለነው ይላል ጌታ ኢየሱስ ክርስቶስ ባየር ሲመጣ ምን እናደርጋለን እንነጠቃለን ይላል። በሱ ዘመን ይመጣል ብሎ ኤክስፔክት ያደርግ ነበር ማለት ከኛ ቀድሞ በጌታ ሆነው ያንቀላፉት ደግሞ አንቀዳደምም እነሱም በመላእክት ድምጽ ምን ይሆናሉ ከሙታን ምን ያደርጋሉ ይነሳሉ ሳንቀዳደም በጌታ ሆነው ያንቀላፉትም ከሙታን ተነስተው እኛ ሕያዋኖችም ደግሞ ባየር ላይ ተነጥቀን ይላል። በሱ ዘመን ይመጣል ብሎ ኤክስፔክት ያደርግ ነበር ግን እጁን አጣጥፎ ነበር የሚጠብቀው ጳውሎስ የለተለት ስራውን እየሰራ ድንኳን መስፋት ያለበት ኤሪያ ላይ በተለይ ገና ቸርች ፕላንት ሲያደር ገና ሰውም ስላልመጣ የግድ መብላስ ስላልለበት ሙያውን ነበር የሚጠቀመው። አሁን ቆሮንቶስ ከተማ ሲገባ ታስታውሱ እንደሆነ አቂላና ፕርስቅላ መጡለት ከሮም በሙያ አንድ ናቸው። ገና ሰው ገና ስላልመጣም ቸርችም ገና ስላልተመሰረተች ድንኳን ይሳፋ ነበር ይላል። በኋላ ግን እነ ጢሞቴዎስ እነ ሲላስ ሲመጡ ኮምፕሊት ያቆመና ድንኳን መስራቱን ሙሉ በሙሉ በወንጌል ስራ ውስጥ ተጠመደ። ስለዚህ እኛ ህያዋን ይሆን ነው ጌታ ሲመጣ ባየር ለመቀበል እንጠቃለን ሲል ዛፍ ስር ቁጭ ብለን እንጠብቀዋለን አይደል? የተሰሎንቄ ቤተክርስቲያን ግን በዚህ ጉዳይ ላይ የክላሪቲ ችግር ገጥሟት ስለነበረ አንዳንዶች ስራ መስራት አይወዱም ነበር ይላል። ምናልባት ምክንያታቸው ምንድነው ተብሎ ከተጠየቁ በቅርብ ይመጣ አይደል እንዴ? በቅርብ ከመጣ ምን አደከመኝ? እንደውም አንድ ሰው በዚህ ጉዳይ ላይ ተናገረውን ሳነብ ምን ይላል? አብሶሙን ባቀው ነግራቹ ነበር። ቢታወቅ ኖሮ ምን ይሆን ነበር ይላል ቀንና ሰዓቷ። አስመትናንተው ቢታወቅ ምን የዛሬ ላይፍ ከዚህ በኋላ ያለውን ላይፋችን እሺ ኦገስት 11 ነው በቃ 6 ሰዓት ላይ ሴፕቴምበር ላይ የሚያገቡ በጣም ነው የሚያዝኑ። ወይኔ ለጥቂት ላንዶር ብዙ ነገር ነው የሚሆነው። እኔ አንዱን ነገር ኳችሁ እንጂ አሁን ብዙ ነገር ነው የሚሆነው። በጣም ብዙ ነገር እርብሽብሹን ነው የሚያወጣው በሁለቱም ሳይድ ማለት ነው። መዘናጋትም ያመጣል። እስቲ ድገምልኝ ኦገስት ደሙ ይሄ ተቆርጦ ደሙ ሌላ መዘዝ እንዳያመጣብኝ እኮ አሁን እኮ ምን አይነት ከባድ ጊዜ ደሙ አስቡት። አሁን ነገ ኦገስት 16 6 ሰዓት ይመጣል የሚል ጀግና ተነስተዋል ተብሎ አየሩ ላይ ደሙ እንትን ሲያረግ ወይም ኦፍ ዘ ካሜራ ላውራ መሰለኝ። ግን ደሙ እንዴት አርጋችሁ ታረጋጉታላችሁ? ኢትስ ኦኬ እሱ ያቃል በቃ። እንግዲህ ኦገስት 11 6 ሰዓት ነው የሚመጣው ተብሎ ቢነገረን ኦገስት 10 ንስሐ የሚገባ ሰው እንዳለ ታውቃላችሁ? ሰው ጉደኛ ኦገስት 10 ድረስ ይኖር ይመስል አንተ ሰነፍ ዛሬ ነፍስህን ይወስዷታል አይደለም ይለው ሉቃስ 12 ገነኛ ይሄን ያህል ዝንጉን ኦገስት 11 አዎ በቃ 10 ላይ ገባል። አይ እንኳንም አልታወቀ ነገሩ ቁጭ ያሰብኩት አይ ነገር እንኳን አልታወቀ። ቢታወቅ ብዙ ነገር ያቃውሳል። ደግሞ እኛ ሰው ነን፣ እኛ ውስን ነን፣ አናቅም፣ ብዙ ነገር አናቅም። ቁጥር 41 እና 42 ስለዚህ ሁለቱ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። የጌታ ኢየሱስ ክርስቶስ ትምህርት የዕለት ኑሯችሁን እየኖራችሁ እያላችሁ ነው ነገር ይሄ ነገር የሚሆነው ነው እንጂ ያለው የተሰሎንቄ አማኞች እንደተረዱት አይደለም። ሁለት ችግር ገጠማቸው። አንዱ በቅርብ ይመጣል ብሎ ቁጭ ብሎ መጠበቅ፣ እየጠበቁ ያሉ ሰው ሲሞት ደግሞ መደንገጥ ገጠማቸው። ምክንያቱም በጌታ ሆኖ የሞቱ ሰዎች ዕጣ ፈንታቸውም እንደሆነ ስለማያውቁ። ለዛ ነው ጳውሎስ በዚህ ቃል ተጽናኑ፣ እኛ ሕያዋን የሆንነውም አንቀድማቸውም፣ በጌታ ሆኖ ያንቀላፉትም ቀለጡ ማለት አይደለም፣ ይነሳሉ፣ እንቅልፍ ነው የወሰዳቸው ብሎ ከእንቅልፍ የተኛ ደግሞ መነሳቱ አይቀርም፣ እነሱም ይነሳሉ፣ እኛም ሕያዋን የሆንነው ብለው ይናገሩ ነበር። እንደዚህ ሲባል ግን ይሄው እኮ እነሱ አሁን እነ ጴጥሮስም ይመጣል ሲሉ እነ ዮሐንስም ይመጣል ሲሉ እነ ጳውሎስም ይመጣል ሲሉ እስካሁን ድረስ አልመጣም። ለምን? መልሶች ማግኘት ይቻላል ከመጽሐፍ ቅዱስ ውስጥ። አሁን ጳውሎስን ብትመለከቱ ሮሜ ምዕራፍ 11 ላይ ሄዶ ቁጥር 27 ላይ ያዛብ መሏት እስኪገባ ድረስ ይላቸዋል። ጴጥሮስን ብትጠይቁት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 እና 9 ላይ ሰው ሁሉ እንዲድን ወዶ ነው የሚታገሰው ጌታ ይላቸዋል። ማንንም እንዳይጠፋ ወዶ ነው እድል እየሰጠ ነው አሁንም ይላቸዋል። ስለዚህ መምጣቱ ማይቀር ነው፣ ይመጣል። ሲመጣ ግን የሚሆነው ነገር እንደዚህ ነው፣ አይታወቅም። እሱም በስጋ ወራቱ በዚህ ቀን በዚህ ሰዓት አለላችሁም። ከሙታን ከተነሳ በኋላ ግን ይሄ ዕውቀት ከሱ ውጪ ነው ለማለት የማቀው የተቀረው የመጽሐፍ ቅዱስ ክፍል አይፈቅድልኝም። እንደዛ አድርጌ ኢየሱስን ለማሰብ ማለት ቅድም እንዳሳየኋችሁ ማቴዎስ 28 ሐዋርያት ሥራ ምዕራፍ 1 ዮሐንስ ወንጌል ምዕራፍ 17 እነዚህ ሁሉ ጥቅሶች ከሙታን ከተነሳ በኋላ በቀድሞ ክብሩ ወይም በቀድሞ ማንነቱ ስለሆነ የተቀመጠው አያቅም ለማለት በፍጹም በፍጹም አያስደፍርም። ሶ ምን እናርግ ታዲያ? እነሱ እንዳላወቁ በኖህ ዘመን የነበሩት እንደተዘናጉ አትዘናጉ። ዛሬ ዋና ማሰሪያ የዛሬው ትምርታችን ዋና ማሰሪያ ቁጥር 42 ላይ ያለችው ናት። ምን ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ስለምታቆን ንቁ አይደለም ስለማታቆን። እንሽ እንትን ይጠይቃል ራሱ ማስታረቅ ይጠይቃል። ስለማታቅ ንቃ። ካላወቁ እንዴት ነው የምነቀው? ካወቁ ሆኖ የምነቀው አያታቅ። ምልክት ግን ከበቂ በላያል። ኦ ኦኬ። ሰዓቲቱንና ቀኗን ግን ባቃት ደስ ይለኝ ነበር። አታቅ። አቃለው ብሎ ሰዎች የተነሱ እንደሆነስ አትስማቸው። ስንት ሰው ገደል ከተዋል እንደዚህ ያሉ ሰዎች። ታሪክ ይሄን እንደሚያሳየው በዚህ ቀን በዚህ ሰዓት በዚህ ቦታ ብለው ከእግዚአብሔር ቃል ጋር የተጋጩ ብዙ ሰዎች አሉ፣ አሁንም ሊኖሩ ይችላሉ። ስለዚህ እሱ የእግዚአብሔር ልጅ ሆኖ እንዴት አያቀም ያቃል ምናምን አይደለም የኛ አሳይመንት። አታቀውም ተቀበል ይሄንን። እሺ ምልክት ግን ከበቂ በላይ አለ። እሺ ንቀት በሉ ነው በቃ። ይሄ ትምህርት ጠዋት 3 ሰዓት ላይ ቢሆን ኖሮ እንደነቃን እንሄድ ነበር። ልንተኛ ስለሆነ ግን ያሳዝናል። ማውራው ስለመንፈሳዊ ነገር ስለሆነ ምንም አይዟችሁ ብንተኛም ነፍስ ተነቃለች ታቃላችሁ። አንዳንዴ እግዚአብሔር መንፈስ አንዳንዴ ሲመጣ በስጋ ተኝተን ሁሉ ኃይለኛ ነቃቅ ነቅተን ነው አይደለ ለሊቱ ሁሉ የሚነገው። ስለዚህ እግዚአብሔር ዛሬ ለመንፈሳችን የሚያስተላልፈው መልእክት በመጀመሪያው መምጣቱ የተጻፈው ሁሉ ከተፈጸመ በሁለተኛው መምጣቱም የተጻፈው ሁሉ ይፈጸማል። ክብር ለጌታ ይሁን። ከተጻፈ ሁሉ ይፈጸማ። ሁለቱ ሲፈጩ ሁለቱ ሲያርሱ ማቴዎስ 7 ዘይላችሁ ጠባብ መንገድ ሰፊ መንገድ መጨረሻው ይለያል። መልካም ዛፍ መልካም ፍሬ፣ ክፉ ዛፍ ክፉ ፍሬ ያፈራ። ባሸዋ ላይ ቤቱን የሰራ ባለት ላይ ቤቱን የሰራ። የሁለቱ ፍጻሜ የተለያየ እንደሆነ የማቴዎስ 24ቱም ተመሳሳይ ነው። ሁለቱ እየፈጩ አትለያቸውም እኮ ማለት ነው እኮ። ሁለቱ ያረሱ ምንም ማስተዋወቅም እንዲ ከላይ ሲታይ አስተዋወቅም፣ ግን የሁለቱ ዴስቲኒ የተለያየ ነው። ዛሬም እንደዛ ነው። ሰው ሲመለከት አሁን በጌታ ኢየሱስ ክርስቶስ ማመን ፋሽን ሊመስል ይችላል አንዳንድ ሰው፣ ቀልድ ሊመስል ይችላል አንዳንድ ሰው። አረ ማስብ ነው የተሰጠው ቢዝነስ ነው ሁሉ ተብሎ ጥሩ የመሸቀያ እንትና አግኝተሃል ያለኝ ሰው አለ። አሁን እኔ እግዚአብሔር ወይ ይገስጸው ወይ ስራው ይስጠው። ኤኒዌይ ከመሬት ተነስተው አይደለም እንደዚህ የሚሉን፣ ያው የሚያስብለንም ነገር ስላለን ነው። ዞሮ ዞሮ ግን ያው ይሄው ነው የሚሆነው ነው የሚለው በቃ ጌታ ኢየሱስ ክርስቶስ። ሁለቱ እንደዚህ አብረው እየፈጩ አብረው እያረሱ አብረው እየሰሩ አብረው እየኖሩ አብረው እንትን እያደረጉ ይለያያል ነው የሚለው በቃ። እንጸልይ። ንቁ ነው ባጭሩ በቃ የዛሬው መልእክት። የተጻፈው ሁሉ ሰዓቱን ጠብቆ ይሆናልና ንቁ። አንተ ባለህበት ዘመን እነዚህ የተባሉት ነገሮች የሚሆኑ ከሆነ ንቃ፣ ከዛም የሚያልፍም ከሆነ ንቃ። ንቂ፣ እንንቃ ነው የሚለን የእግዚአብሔር ቃል። አዳዲስ ሰው ይኖር ይሆን እንዴ? እስቲ ልጋብዝ ሌሎቻችን እየጸለይን። እንግዲህ እንደተነገረው የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ እውነተኛ ጌታ ነው። እሱ የተናገረው ሁሉ ይሆናል። ስለዚህ እሱ ቀን ላይ መደንገጥ፣ እሱ ቀን ላይ ችግር ውስጥ መውደቅ አልፈልግም። እኔ እስከማውቀው ድረስ ኦፊሻሊ ህይወቴን ለጌታ ኢየሱስ ክርስቶስ አልሰጠሁም እና ንስሐ ብገባ ብጸልዩልኝ የጌታን ቃል ብታስተምሩኝ ደስ ይለኛል የሚል ሰው ካለ እጁን ለአስተናጋጆች ቢያሳይ እነሱ ሊረዱት ይችላሉ። አጠገባችሁ አየት አየት አድርጎ አስተናጋጆች አሉ እናንተ ሊረዱ የሚችሉ ይኖር ይሆን? ላይም ካላችሁ ፕሊስ እንደዚህ አይነት ውሳኔ በደስታ ወስኑ።
በደስታው ስኑ መዘናጋት ያስፈልግም በኖህ ዘመን ብዙ ሰው ተዘናጋ ከተዘጋ በኋላ ግን ዋይታ ሆነ ሚከተለው ሳምንት ምናየው ክፍል ላይ በሩ ተዘጋ ሚል ቃል አለ በጣም ያስደነግጣል ሲጠብቁት ቆይተው ጨረሻ በሩ ተዘጋባቸው ይላል ና ፕሊስ እቺ የዛሬዋ ምሽት እንኳን እኛ በእኛ እጅ አይደለም ያለችው እስትንፋሰን የሰጠን ጌታ ስብስብ ካረገው እስትንፋሳችንን አለቀ በቃ ተመልሰን አንመጣ ይኖር ይሆን አዲስ ሰው መወሰን የሚፈልግ ህይወቱን ለጌታ ኢየሱስ መስጠት የሚፈልግ አረ ይታወቀኛል ልቤ መሰክርብኛል ጸልዩልኝ የጌታን ቃል መማር ፈልጋለሁ አግዙኝ የሚል ምክር የሚፈልግ ሰው ካለ ላስተናጋጆች እጁን ማሳየት ይችላል ጌታ ሆይ ተመስገን አድናቆት ያንስሃል ቢጨመር ጌታ ሆይ ተመስገን ጌታ ሆይ ተመስገን ተመስገን አድናቆት ያንስሃል ቢጨመር ጌታ ሆይ ተመስገን እስቲ የወንጌል ብርሃን ስለበራለን ጌታ ሆይ ተመስገን እንበለው እንዴት ነካው ልባችንን ጌታ ሰው ሁሉ ብዙ ጥያቄ በሚጠይቅበት በዚህ ዘመን ብዙ በሚሮጥበት ብዙ ምኞትና ፍላጎት ልብን በሚቆጣጠርበት በዚህ ጊዜ የጌታ ሐሳብና ፈቃድ ያለበት አካባቢ መገኘት ራሱ የጌታ ምሕረት ነው ጌታ ሆይ ተመስገን አድናቆት ያንስሃል ቢጨመር ጌታ ሆይ ተመስገን ጌታ ሆይ ተመስገን አድናቆት ያንስሃል ቢጨመር ጌታ ሆይ ተመስገን ሃሌሉያ ስጦታ በላይ ስጦታ ድንቅ ነው አንድያ ልጅህን መስዋዕት አረከው ታዲያ ላንተ ጌታ ምን ይከፈልሃል ተመስገንም ብንል በጣም ያንስብሃል ከስጦታ በላይ ስጦታ ድንቅ ነው አንድያ ልጅህን መስዋዕት አረከው ታዲያ ላንተ ጌታ ምን ይከፈልሃል ተመስገንም ብንል በጣም ያንስብሃል ቢያንስብህም ጌታ ቢያንስብህም ካደረከው ጋራ ባይመጥንህም ቢያንስብህም ላንተ ቢያንስብህም ካደረከው ጋራ ባይመጥንህም ምስጋናን ሰዋለው ክብርም እላለው ገዛልሃለው ምስጋናን ሰዋለው ክብርም እላለው ገዛልሃለው ቢያንስብህም ላንተ ቢያንስብህም ካደረከው ጋራ ባይመጥንህም ቢያንስብህም ጌታ ቢያንስብህም ከዋልክልኝ ጋራ ባይመጥንህም ምስጋናን ሰዋለው ክብርም እላለው ገዛለታለው ምስጋናን ሰዋለው ክብርም እላለው ገዛልሃለው ምስጋናን ሰዋለው ክብርም እላለው ገዛለታለው ስለመጀመሪያው መምጣቱ የተነገረው ሁሉ ከተፈጸመ ስለ ሁለተኛ መምጣቱም የተነገረው ሁሉ ይፈጸማል ይፈጸማል ከሮቢ ጋር እንጸልያለን እግዚአብሔር እስቲ ኃይል እንዲያስተጋር እንጠይቀው የዘይነት መንፈስ እንዳለ ሲሰማይ ነበር አቅድም የዘመረ አብርሽ ኃይልን አስተጋኝ እስቲ ብለው እግዚአብሔርን ኃይልን ሞላኝ እንበለው በጊዜ ነው እየጨረሰን ያለነውና ግን እስቲ ወንደሞች በህብረት ቢሆኑ መልካም ነው ይላልቃሉና በዛው ውስጥ በመስካን ውስጥ ደግሞ ኃይል አለ እግዚአብሔር ቆል ያድሰን ነው የሚናገረን ተዘጋጁ ሲል ምን ማለቱ ነው ተዘጋጁ ነው የመምጣቱን ምልክቶች ሁሉ ነገሩ እነዚህን ስታዩ ተዘጋጁ የሚያዘጋጀን ኃይል አለ ከእግዚአብሔር ዘንድ ቅድም ጸሎት ስንጀምር አቢብ ያነበበውን ቃል አነበዋለሁ እንዴት ደስ የሚል ተስፋ ነው እንደዚህ ይላል ይሁዳ ምዕራፍ 1 ይሁዳ መጽሐፍ ራሱ ቁጥር 24 ላይ ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን አሜን ይላል እንዴት ደስ ይላል አሁን በዚህ በተማርነው ስኩ እንድናመሰግን የሚያደርገን ይሄ ነው ለምድን አምላክ አለን ያልተወን እስከመጨረሻው ድረስ እኔ ከእናንተ ጋር ነኝ ያለ ጌታ አሁንም ከኛ ጋር አብሮን አለ አሜን
ያንን ነው የሚናገረው ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ሳንሰናከል የሚጠብቀን በክብሩ ፊት በደስታ እንድንቆም የሚያደርገን ነውር የሌለን አድርጎ የሚያቆመን ጌታ አለ። ያ ቀን ሲደርስ እንደዚህ አድርጎ የሚያቆመን እግዚአብሔር አለ። ኃይልን እግዚአብሔር ያስታጥቀን። አሜን። ይሄንን ኃይል እየጠየቅን በእግዚአብሔር ፊት እንቆም። አጭር ነው ስም ጸልዩ። ረጅም ሳላቆያችሁ ፈልግ ያለለም ግን እስቲ ጌታን ጠይቁት። መዘጋጀት በሚያስፈልገን ነገር ሁሉ እግዚአብሔር እንዲያዘጋጀን በመስጋና ልብ እንዳለን የእግዚአብሔር መንፈስ ኃይል እንዲመጣ እንጸልያለን። ጸሎት ቢሆን ጸሎትን ኃይል እግዚአብሔር እንዲያድስ የትኛው ቦታ ላይ ነው የፈረሰው ህይወታችን? ያንን ጌታ ቀን ሲመጣ ምንም ያልጎደለን አድርጎ ሊያቆመን የሚችል እግዚአብሔር መንፈስ ከኛ ጋር አብሮ አለ። ጌታን እስቲ እንጠይቀው። በቃ ጸሎት ነው ጸሎታችን እግዚአብሔር ያድሰው። ከቃሉ ጋር ያለን ህብረት ነው ያንን ህብረታችን እግዚአብሔር ያድስ። ነውር በህይወታችን ውስጥ አየን ያንን ነውር ከህይወታችን ላይ ያስወግዳል ጌታ። ምህረትን ይሰጣል ነውርንም ደግሞ ያስወግዳል ጌታ። በፊቱ ግን በደስታ ያቆመን ዘንድ በእፍረት ሳይሆን በደስታ ሆነን በፊቱ እንድንቆም የሚያደርገንን እግዚአብሔር ኃይልን እስቲ አስታጥቀኝን በለው። እግዚአብሔርን በልቤው ስለተሰማኝ ነው ስማጸልየው። የእግዚአብሔር መንፈስ የሚያድስ ህይወትን የሚያድስ የእግዚአብሔር መንፈስ ኑሮን ሁሉ የሚያድስ የእግዚአብሔር መንፈስ ጌታን ሲንጠይቀው መንፈስ ቅዱስ በህይወታችን ላይ ሲመጣ የሚሰራው አንዱ ነገር ይሄንን ነው። ሲመጣ የሚያደርገው ህይወታችንን ያድሰዋል። የምንለምነው መንፈስ ቅዱስን እግዚአብሔርን በመንፈስ ቅዱስ ትጠመቃላችሁ ያለበት ምክንያት ይሄ ነው። ኃይልን ሊሞላን ነው። ጉልበት ሊሆነን ነው። ህይወታችንን ከእሱ ጋር ሊቃኘው ነው እግዚአብሔር። ጸልያለን በኢየሱስ ክርስቶስ ስም። እነዚህ ነገሮች ሲመጡ እያየን ነው ጌታ እግዚአብሔር አምላክ ሆይ የመጣር መጀመሪያ ናቸው እንዳልክ እግዚአብሔር አባት ሆይ ምጥ እየተፋፋመ እንደሚመጣው የመምጣትህ ምልክት እንደዛው እየቀረበ ሲመጣ እያየነው ነው። ዛሬ እንጸልያለን በኢየሱስ ክርስቶስ ስም መንፈስ ቅዱስ ያንቃን። እግዚአብሔር ሆይ ያንቃን። ውስጣችን በኢየሱስ ክርስቶስ ስም ይቀስቀስ። በኢየሱስ ስም ይቀስቀስ። የተኛ ቢኖር ይንቃ። ሳይዘጋጅ እግዚአብሔር አምላኩ እንደዚሁ የተኛ ቢኖር በኢየሱስ ክርስቶስ ስም ማንቃት እንዲሆነ በኢየሱስ ስም እንጸልያለን። እግዚአብሔር አምላኩ ሕይወት ይታደስ። ሕይወት ይታደስ በጌታ በኢየሱስ ክርስቶስ ስም። ለምኑት እግዚአብሔርን። የሚናገረን ጌታ ሊያዘጋጀን ስለፈለገ ነው። ኃይልን ሊሰጠን ስለፈለገ ነው እንጂ እንደዚሁ ለእውቀት አይደለም የሚነግረን። የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ ሕይወትን የሚለውጥ የእግዚአብሔር መንፈስ ሕይወትን የሚለውጥ የእግዚአብሔር መንፈስ በተለይም ያለ መዘጋጀት ስሜት ብዙዎች ላይ አለ። በቃ እኔ እኮ አልተዘጋጀውም የሚል መንፈስ እግዚአብሔር አምላኩ እንጸልያለን በኢየሱስ ክርስቶስ ስም። ይሄ ሕይወት አሁን ይነካ። ክስም ቢኖር እግዚአብሔር አምላኩ ከእኛ ላይ ይወገድ። ክስም ቢኖር ይወገድ። እግዚአብሔር አምላኩ እንጸልያለን በኢየሱስ ስም። የእግዚአብሔር መንፈስ ደጋግመን በአንድ ነገር ውስጥ እየወደቅንም የምንቸገር ሰዎች የእግዚአብሔር መንፈስ ሊነግረን የፈለገው ቅድምም በጸሎትም በመጣው ቃል ውስጥ እግዚአብሔር ሊለውጥ ይችላል። እግዚአብሔር ሊለውጥ ይችላል። የእግዚአብሔርን ኃይልን ጠይቀው። ኢየሱስ መተኛት ማንቀላፋት የሚሰማን ሰዎች ካለን በዚህ ምድር ነገር ብቻ ተወጥረን እየኖርን ከሆነ አንኖርም አይደለም፣ ኑሮ ይቀጥላል። ቅድምም እግዚአብሔር ቃል ተናግሮናል። ማግባት ይቀጥላል፣ መጋባቱ ይቀጥላል። ኑሮን እየኖርን ነው ጌታ የሚመጣው። ያ እኮ የተነጠቀውም ሰው እኮ እያረሰ ነው የተወሰደው፣ ግን አልተኛም። ሌላኛው ደግሞ እያረሰ ተኝቷል። የምስራች አለው የእግዚአብሔር ቃል። በፊቱ ሊያቆመን የሚችል ጌታ አለ። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ ሊያቆማችሁ የሚችል እግዚአብሔር አለ። ለሱ ምስጋና ይሁንለት ነው። ለሱ ምስጋና ይሁንለት። ለምንድን ብቻችንን የተተውን አይደለንም? ብቻችንን የተተውን አይደለንም? እስቲ ለነፍሳችሁ ነገሯት፣ ብቻዬን የተተውኩኝ አይደለሁም በሏት። የሚያበረታ ጌታ አለ። ብቻዬን የተተውኩኝ አይደለሁም በሏት። ብቻሽን አይደለሽም በሏት። ነፍሴ ሆይ እግዚአብሔርን ባርኪ ያለው እኮ ለዛ ነው። ኢየሱስ እንጸልያለን። የምታዘጋጀን ጌታ የምስራች ስላለን እናመሰግንሃለን። ጌታ ሆይ እናመሰግንሃለን። በእውነት በምስጋና መጨረሳችንም የእግዚአብሔር ሐሳብ ነው። እናመሰግንሃለን፣ እናመሰግንሃለን። አሁንም ራሳችንን በፊት እናደርጋለን። እግዚአብሔር ሆይ ግባ፣ ልባችንን እንከፍታለን። በእውነት ፍቀዱለት፣ ግባ በሉት። በቃ መንፈስ ቅዱስን ግባ፣ እንፈቅድልሃለን። የምትለውጠው ልትለውጠው፣ የምታበረታው ልታበረታው፣
እግዚአብሔር ሆይ የምታጸናው ልታጸናው በምንመሰገንበት ነገርም ደግሞ በዛው ጸንተን እንድንቀጥል ታደርገን በበረታንባቸው ነገሮች ላንደከም እግዚአብሔር አምላክ ሆይ ኃይላችን ያታደስልን እንቀጥል ጌታ መንፈስ ቅዱስ ሆይ ጉባኤውን ሁሉ አንተ ጎብኘው ጎብኘን ጌታ መንፈስ ቅዱስ ጎብኘን እናከብርሃለን ጌታ መንፈስ ቅዱስ ስለተናገርከን እናመሰግናለን ዝም ስላላልከን እግዚአብሔር ሆይ እናመሰግናለን ስለምትመጣም እናመሰግናለን እናከብርሃለን እናከብርሃለን በልጅህ በክርስቶስ ኢየሱስ ስም ጸለይን አሜን።